በአዲስ ቀን ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በአዲስ ቀን ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ በኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም መጋዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ሰዎች ቢሰማቸው ሊስቁበት የሚችሉ ለቀናት የምሰጠው ቀለም አለኝ። ለምሳሌ ሰኞ ቡኒ፣ ማክሰኞን አላቀም፣ ሮብም እንደዛው፣ ሐሙስ ሰማያዊ፣ አርብ ሲልቨር ነገር ይመስለኛል፣ ቅዳሜ ደግሞ ቀይ ነጭ፣ እሁድ ነጭ ነጭ ብቻ ሳይሆን ረጅም ነጭ። ስለ ቀናቶች የማስባቸው ነገሮች ከቀለሞቹ ጋር የሚያያይዛቸው ነገር ያለም ይመስለኛል። ባላትንም እንደዚሁ ከቀለማት ጋር አያይዛቸዋለሁ። አዲስ አመት መስከረም ቢጫ ነው። አደይ አበባ፣ አዲስ ፀሐይ፣ ብርሃን፣ አዲስ ተስፋ፣ ብቻ አዲስ ቀለም ነው። ገናን ደግሞ በስጦታ በብልጭልጭ ነገሮች ይመስለዋሉ። ጥምቀት የሆነ አረንጓዴ ነገር ይመስለኛል። ብዙዎቹ የተዳራ አጋራቸውን የሚያገኙበት መጠባበሻ መንገድ መሆኑም የፍቅር በዓል ነው ብዬ እንዳስብ ያደርገኛል። ፋሲካ ትልቅ የተከበረ በዓል ነው። የሆነ ግዙፍ ትርጉም ያለው የትልቅ ሰዎች በዓል ይመስለኛል። ቀጥሎ ቡሄ አለ። ቡሄን ሳስብ ህፃናት ወንዶች ልጆች ዱላቸው አናት ላይ የተቀጠቀጠ ቁርኪ በሚስማር ሰክተው ቅጭል ቅጭል እያደረጉ ሰፈር ውስጥ ባንድነት የሚጨፍሩበት አመዳም ነገር ይመጣብኛል። በአጠቃላይ የሚጨፍሩት ልጆች መልክ ይመስለኛል። የልጅነት ወዝ ያለው ባል የተቀደደ ልብስ፣ የተጣፈ ሱሪ፣ የነጣ ረግፊት፣ የቆሸሹ እጆች፣ ባንድ እጃቸው ዱላ፣ በሌላ እጃቸው የጨፈሩ በመሃል የሚገምጡትን ዳቦ ያዙ፣ አይናቸውን በጉጉት የከፈቱ ደስ የሚሉ አመዳም ልጆች። ቡሄ ተመልሼ መስከረም ላይ ልምጣ። የመስከረም ቀለም ወይም የባላሶቹ ቀለሞች የባል ሰሞን ይደምቃሉ። ቢጫው በጣም ደማቅ ቢጫ ይሆናል ማለት ነው። ግርግሩ፣ የገበያ ሁኔታ፣ ሳሩ፣ ጠጁ፣ አሪቲው፣ ከሴው፣ የሽንኩርት ገበያ፣ የቂቤው ገበያ፣ ኩበቱ፣ የከብት ገበያ፣ የበጉ ገበያ፣ ሰው ያለ ወትሮ ከቤቱ ወጣ ወጣ ማለት ነው። ዋዜማ ላይ ያለው ድባብ ሴቶች ልጆች ቤት ሲያጸዱ፣ ወንዶች ማታ ላይ የሚበራውን ደመራ ሲደምሩ፣ ህፃናት ስለሚያዞሩት ስዕል አናታቸው እስኪዞር ሲጨነቁ፣ አባቶች የበጉን የቅርጫውን ሁኔታ፣ እናቶች ስለጠመቁት ጠላ ሲተነትኑ፣ ስለወቀጡት ሚጥሚጣ፣ ዳቦ ስለሚደፉበት ኩባና ኮባና ኩበት፣ ምጣድ የቱ ጋር እንደሚጣድ ሲያስቡ፣ ሽንኩርት ተከትፎ ድስቱን ሞልቶት እንጀራው በጉን ዳቦ በጉን ተጥዶ ሲጣደፉ ማየት፣ ከቤት የሚወጣው አውዳመት የሚለው የሙዚቃ ድምጽ አዲስ አመት ድባብ የዋዜማ ውሎ አስባለሁ። ከአሮጌ ነገር ወደ አዲስ ፀሐይ ድምቅ ወዳለበት፣ በአካልም በመንፈስም ወደምንታደስበት አዲስ ነገር ገባው ብዬ አስባለሁ። የአዲስ አመት ፀሐይ ትለያለች። ሁሌም አዲስ አመት የአዲስ አመት ጠረን ይለያል። ድብልቅልቅ ያለ ሆኖ ግን የማይጠገብ ባልመሸ የሚያስብል ስሜት አለው። አድማጮች፣ ይህን የአዲስ አመት ትዝታ ሴፕቴምበር 7 አብረን ቁጭ ብለን የኢትዮጵያን ድምጽ ሬዲዮ 26ኛ አመት የመስረታ በዓል ያከበርን እንድናሳልፍ በክብር ተጋብዛችኋል።
በድጋሚ ውድ አድማጮቻችንን ጤና ይስጥልን እያልን እነሆ የኢትዮጵያ ድምጽ ሬዲዮ የሳምንት የእሁድ ፕሮግራሙ ዛሬም ጊዜውን ጠብቆ ጀምሯል። በዛሬው ፕሮግራማችን ላይ የምናተኩረው በአብዛኛው ስለ ኢትዮጵያ አዲስ አመት አከባበር ሁኔታና እንዲሁም ባለፈው ሳምንት አድማጮቻችን እምዬ ምንልክ ለምን እንደተባሉ የተለያየ አመለካከቶቻቸውን ልከውልን ነበር ወይንም ደግሞ በስልክ ገልጸውልን ነበር በቀጣ በሬዲዮ እሱን በተመለከተም እንዴሎችም ደግሞ ስለ ሬዲዮኑ አሰራር የደረሱን በቀጥታም የደረሱን ባለው ሳምንት አስተያየቶች ነበሩ ሳምንቱን ሙሉም እንዲሁ በግል እየደወሉ እንዲህ አድርጉ እንዲህ ታደርጉ ያሉን ሌሎች ብዙ አድማጮች አሉ እሱን በተመለከተ ማድረግ የምንፈልገውን የምንችለውን እንዋያልን እናንተም እንግዲህ ከኛ ጋር ሆናችሁ በስልክ ቁጥር 0819100 የሚመስላችሁን የሚታያችሁን የምትመኙትን የምትፈልጉትን ለአዲስ አመት ካሁን ጀምሮ ምን እንደምትመኙ ለዘመድ ለወዳጅ ለወገን በስልክ ቁጥር 0819100 ማስተላለፍ ትችላላችሁ ይሄ ሬዲዮ እንዴት አርጎ ቢሰራ በበለጠ ህብረተሰቡን ያገለግላል የሚለውንም አስተያየታችሁን እንድትወረውሩልን ከዚሁ ኮዲውን እንገልጻለን ሌላ ደግሞ ምየ ምንልክን በተመለከተ አይ እኔ ማቀው ደግሞ ይሄ ነው ይሄ ይመስላል ይሄ ነው እኔ የሚመስለኝ የምትሉን ካላችሁ አሁንም በዛው ስልክ ቁጥራችን በ0819100 አስተያየታችሁን ለግሱን እንላለን ፕሮግራማችን እስከ 6 ሰዓት ድረስ ይቆያል መዝናኛ ፕሮግራማችን አለ በዛሬው ብዙ ምናተክሮ አዲስ አመትን በተመለከተ መዝናኛዎቻችን ወደዛ የሚያተክሩ ይሆናሉ እንግዲህ እዚህ ስቱዲዮ ውስጥ እኔ አለሁ
አንም ዘውዱ አለሁ
ቢኒያም
አዲሱ ቢኒያም አለ ስለ አዲስ አመት ዛሬ እና ቴክኒሽያናችን መብራቱ አለ ቅድም አዲሱ ስል የቆየው ነው የምትለው ገና ከህዝብ ጋር እኮ በፊት ለፊት አልተዋወቀ
ከህዝብ ጋር በአዲስ አመት እንግዲህ ፕሮግራም በአዲስ አመት እንተዋወቃለን በተጨማሪ ዛሬ ስላዊ በሆነ መልኩ የአዲስ አመት ትውስታዬን የግሌን ላጋራችሁ ሞክራለሁ እናንተም
አንድ ጥያቄ ልጠይቅ ስትጽፍ እርግጥ ስላዊ ነው በጣም ወድጄዋለሁ ስላዊ እንትን ነው አዲስ ምንድነው ቡሄና ያልከው አመዳም
የልጅ ወዝ አመዳም
ደስ የሚል አመዳም
አዎ ደስ የሚል አመዳም ይሄ የስድቡ ሳይሆን ያው የምትወደውን ሰው አንተ አመዳም ና ምናን እንደምትለው እና የልጆቹ ጉጉት አይናቸው ላይ
ቀዳዳ ሱሪ የተጣፈ ሱሪ ባንድጃቸው ዳቦ የጋጡ ባንድጃቸው
ዱላቸውን ይዘው እና
ቆርኪው ምንድነው አልገባኝም
ቆርኪ ኪችል ኪችል የሚያረጉት እንትሉ ላይ እንጨቱ ጫፍ ላይ እንደያገሩ ይላያል
ይሄ ዘመናዊ መሆን አለበት
አይ እንደያገሩ ይለያያል ምናልባት እኔ በማቋቋም እንደዛ ይደረጋል
ቆርኪ ያላችሁ
ቆርኪ ከላይ ይደረጋል እንትን ለዛ የድምጽ ለዛ ለመጨመር ድም ድም ብቻ ሆነ ሌላ ነገር ነውና ከላይ ድም ድም ኪሲ 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 ያንን ነው እኔ ማለት የልጅነት ወዝ በዛን ጊዜውን ግጥም የቡሄ ግጥም እንደየቤት ሰው እንደየሚሄዱበት ቤት እየቀያየሩም እንደየዘመኑም ይቀያየራል ኖርማሊ ግን ይሄ ወዙ ግን አይጠፋም
ደስ አይልም አሁን ለብለ ታቃለ ሆየ ሆየ
አው ዘንጦ ለምሳሌ
እስቲ በላ አሁን አሁን አታረሳሰ እስቲ ሆየ ሆየ በል
ዜማ እንግዲህ
ዜማ መብራቱ አለ ዜድ አለ እኔ አለ
ዜማ ታጅብኛለህ ሆየ 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 ዘማዶ ይብሉ
ይከታ ዘማዶ ምን ሆነ
ወይ አልጨርሰውም አሁን
ምን ተፈጠረ ዘማዶ
ዘማዶ ምን ነበር የሚለው ባክ
ጭሲጨሳል
አጋፋሪ ይደግሳል
ይደግሳል
ያችን ድግስ
ውጪ ውጪ
በድንክ አልጋ
ቆይ በድንክ አልጋ ነው በድንክ አልጋ
አይደለም በድንክ አልጋ ተገልብጬ
በድንክ አልጋ
አዎ እንደዛ ነው
ተገልብጬ
ያቺ ድንክ አልጋ አመለኛ ያላንድ ሰው አታስተኛ
አይ አመለኛ ተንኮለኛ ያላንድ ሰው አታስተኛ ቡሄ ቡሄ በሉ
ልጆች
ልጆች ሁሉ የቡሄን አደራ አንቻሞራ
እንዴ አመል ግን ጨፍራል አልጨፈርኩም ብለ አልጨፍራል
በደንብ ይችላልው ግን አልወጣም ነበር ክልክል ነበር ግን በደንብ አቀዋሉ ሲመጡ አብሬ ግቢ ውስጥ እንትን ላለ
እሺ ተውስታ ነው የሚለኝ
እኔ በደንብ ይችላልው
በደንብ ነበር
አዎ እሺ ግራመንዳችን
አባየውም እኮ ይችላልው እኔ ግን እኔ ማለት እኔ የሚያደርጉት በሙሉ እንትን ላለው ግን ያ ማለት
አባዮሽን ከቻል ክስቲ ለአድማጫችን አድማጮቻችን እስቲ በተወሰነ መልኩ
አባዬ ሆይ
ለምለም
አባዬ ሆይ ለምለም ባልንጀሮቼ
ለምለም
ቁሙ በተራ
ግቡ በተራ
አይደለም
ግቡ በተራ አይደለም
ግቡ በተራ
እንጨሰብሬ ቤትስክሰራ እንኳን ቤትና የለኝም ማጥር ደጃድራለሁ ኮኮብ ስቆጥር ኮኮብ ቆጥሬ ስገባ ቤቴ ትቆጣኛለች እንጀራናቴ
አቀይ ደገማል ከነ ራስን ደገም እና የሚገርመኝ እነዚህ ግጥሞቹ ዜማዎቹ ምናምን ማናችንም ማለት እንድንችለው ተደርጎ ወይ ደግሞ ከጊዜ ብዛት በቃ አንድ ልጅ ማውክ ሲጀምር እነዚህን ዜማዎች አቃል ስለዚህ ኢትዮጵያዊ ሁሉ ዘፋኝ ሆኖ የሚጀምረው ኑሮ ማለት
ባባዬ በውየው ይሩም ቢጀምር እንግዲህ አልማጣታችን እስቲ እዚህ ስቱዲዮ ውስጥ ያሉትን የሥራ ጓደኞችን ያላቸውን ምንድነው የሚባለው
ገጠመኝ
እንዲነግሩኝ አረጋል የኔ ገጠመኝ በተደጋጋሚ ተነግሯልና ወሃቢ ቢወቅት ትንቦጭ ነው አዲስ ነገር የለውም እናንተ ከእናንተ ጀምራሉ ወደ ኋላ ላይ እንመጣበታለን እናንተም
ቀድም ሳነብ አንድ ነገር ብለ ነበር የ ጥምቀትን በዓል
ከፍቅር ጋር ነው ማገናኘው ነው
አው አንተ ደግሞ አልከው ሌላ አይነት በዓል አለ ከፍቅር ጋር የሚገናኝ ነው
አዲስ አመት እኛ እንደው እኔም ማቆ የኢትዮጵያና አዲስ አመት አትስ እዚህ ሀገር ባይሆን በፍቅር ነው ማየው ምክንያቱም በዛ አዲስ አመት እኛ ባዘጋጀነው አዲስ አመት ላይ ተያይተው ተገናኝተው ተጋብተው የወለዱ ሰዎች አቃለው እዚህ ፍቅር አይደለም ከዚህ በለጠ ምን ፍቅር አለ
ምናልባት ጥምቀት ስለማይከበር አዲስ አመትን እንደ እንትን ይጣቀምበት
ሁለቱንም ማርገውት ሊሆን ይችላል
በደንብ በሚገናኝበት ከሆነ ምናልባት
እኔ አመድ አበባ ጆሲል ከዚህ ግጥም በስተጀርባ ይሄ ያንንም ያክል የግጥም ዕውቀት ከየት መጣ በየታስ ባሳለፍናቸው 27 የሬዲዮ አመት ማለት 26 25 አመታት ጉዞ ውስጥ በየአመቱ አበባዮሽ በዝግጅታችን ላይ ይደረጋልና ከዛ እየኮረጀ ነው ቢያንስ ሊሆን አጋጣሚ ለማስታወስ ያክል ነው
ሊሆንም ይችላል
ፕሮግራማችን በተለየ መልኩ በሚቀጥለው ሴፕቴምበር 7 ላይ የምናከብረው በዓላችን ላይ ያጠነጠነ የሚሆን አዲስ አመትን
ትክክል
በብዛት ቀድመን እያከበር ነው ወደ ቀኑ ምንጓዝ
እንዳይረሳም ልክ ነው በጣም ትልቁ ነገር
በሚቀጥለው በዝግጅታችን ላይ እንደተለመደው አበባዮሻችን በደንብ አድርገን ከተሳታፊ ከድምተኛው ጋር በጨረን አዲስ አመት
እናከብራለን።
አዎ የጎመን ምንቸት ወጣ የገንፎ ምንቸት ግባ ብለን ሁላችንም ተመራርተን ምን ላይ ይበትቀን ይሆናል ብዬ ተስፋ አደርጋለሁ።
እስቲ ለሁሉም አድማጮችም እዚህም ላለን ሰዎች አንድ ጥያቄ ይሄ የሚቀጥለው ዘመነ ማን እንደሚባል እየደወላችሁ እንድታሳውቁን ምክንያቱም ዘመነ ዮሐንስ ዘመነ ማርቆስ ዘመነ ሉቃስ ይባላልና እየደወላችሁ ዘመነ ምን እንደሆነ ለምን እንደሚባል ምን ምክንያቱም የምታውቁ ሰዎች እስቲ አዲስ አመት በውቀትም እናሳለፈው ማናቀም ስላለን
ግን እዚህ ያለው አውሮፓ የሚኖረው ስዊድን የሚኖረው ያውቃል ብለህ ነው
ይመስልኛል ምክንያቱም ከቤተክርስቲያን ጋር የሚገናኝ ነገር ስላለ አሁን ለምሳሌ አቆጣጠሩ የኛ አቆጣጠር ከቤተክርስቲያን ጋር ስለሚገናኝ ነው እንደዛ ዘመን እንትን የሚባለውና ኢቭን ቃላቶቹ ወር ምን ማለት ነው ነውን ዝም ብለ ስለምን ተጠቀመው አናቀም ማለት ነው እንጠቀመዋለና ሳነብ ስለ ወር ስለ ኢትዮጵያ የአቆጣጠር ምናምን ወር ማለት ግዝ የግዝ ቃል ነውና ጨረቃ ማለት ነው ይላል እና ወራቶች ማለት የጨረቃ አዳዲስ ይሄ ሲዝን የሚባለውና እና ብዙ ዲፕ ሆነ እንትን አለው ባይዚ ካነበብ ነው የኢትዮጵያን የእንትን አቆጣጠር የተጻፉ ጽሁፎች አሉና እንዴት ሳይንቲፊክ በሆነ መንገድ ቀደምት አባቶቻችን ሲቆጥሩ እንደነበረ አሁን ኮምፒውተር የሚጠቀምበትን 0 እና 1ን ቁጥር ተጠቅመው አሁን ቀድሞ የነበረ የኮኮብን ማጥናት እንደዚህ የመሰሉ ነገሮችና ለዛም ነው እኛ ጋር ብቻ ያለው አክቹአሊ ከዚህ በፊት ሌሎች ሲቪላይዜሽኖች ላይ የነበሩ ግብጽ ታከብር ነበር በመስከረም ቀይ ተቀይሮ ነው አብዛኛው ሲቀይር እኛ ኢትዮጵያኖች አንቀይርም ብለን ነው ይሄን ካላንደር የምንጠቀመው ግን ጥልቅ የሆነ ምክንያት አለው እናቀርባለን ይመስለኛል በሚቀጥሉ ሳምንታቶች ስላዲስ አመት ስለሆነ እነዚህ ነገሮች ደግሞ ይዘንቀርባለን ለማንኛውም እቺ ዘመነ ማን እንደሆነች በዚህ አጋጣሚ
በስልቁጥር 0811100 እንደ ተባለው ቢኒያም እንዳለው እንግዲህ ያዲሱ ዘመነ ምንድነው የሚለውን እኔ አውቃለሁ የሚል ያገራችን ያገሬ ልጅ ካለ በስልቁጥር 0811100 ደውላችሁ ለኛ ማሳውቁ
ከዛ በፊት ግን ለጥያቄው ሞር ማብራሪያ እንዲሆን ቢኒያም ጥሩ ጥያቄን ያነሳው እኔም ያሰብኩት ስለነበር ነው ሞር ግልጽ እንዲሆንላችሁ የኢትዮጵያ የዘመን አቆጣጠር በወንጌላውያን ይሰየማል እና በዚህም በአመተ ወንጌላውያን በብሉይ ኪዳን የዘመን አከፋፈል በአርባዕቱ እንስሳ ማለትም መንበሩን በሚሸከሙ በክሩቤል ነበር ይላል በአራቱ መልከ ዘመንም ብእሲ ዘመን አንበሳ ዘመን ለሃም ዘመን ንስር ዘመን ይባል ነበር በዘመነ አዲስ ደግሞ እነዚህ ምሳሌዎች ሆነው ዘመነ ማቴዎስ ዘመነ ማርቆስ ዘመነ ሉቃስ ዘመነ ዮሐንስ ይባላሉ የአመቱ ወንጌላውያን የምናውቀው አመቱ አመተ ዓለምንና አመተ ምህረትን ወይም የሁለቱን ድምር ለአራት አካፍለን ቀሪውን በማወቅ ነው አንድ ከቀረው ቅዱስ ማቴዎስ ሁለት ከቀረው ቅዱስ ማርቆስ ሶስት ከቀረው ቅዱስ ሉቃስ እኩል ተካፍሎ ቀሪው ከሌለው ደግሞ ቅዱስ ዮሐንስ ይባላል የዘንድሮ የአመት አከፋፈል በየትኛው ወንጌላዊ ነው የሚለውን በስልክ ቁጥራችን ላይ መልስ ቢሰጡበት ጥሩ ነው
0811100 አድማጮቻችን እንግዲህ እንደሰማችሁት ዘውዱ በመጠኑ የቅድም የተነሱትን ጥያቄዎች በመጠኑ መልሰዋል። በጣም አሪፍ ነው። እዚሁ በዚሁ የተወሰነ መልሰናል በሬዲዮ በኩል። እናንተም አድማጮች ደግሞ የበለጠ ምናቀዋለ ካላችሁ
አዎ፣ የዘንድሮ የዘመነ ሉቃስ ነው፣ ዘመነ ማቴዎስ ነው፣ ዘመነ ዮሐንስ ነው፣ ዘመነ ማርቆስ ነው፣ የትኛው ነው የሚለውን አድማጮቻችን በስልክ መስመራችን 0819100 ላይ በመደወል ምላሽ እንዲሰጡበት።
እንደውም አሁንማ ይቀላቸዋል። አንተ ምክንት እንዴት አድርገው እንደሚሰሩት ሁሉ ስሌቱን ተናግረሃል። እንግዲህ ይሄው ነው። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር እንደምትሆኑ ባለሙሉ ተስፋ ነን። አሁን እስቲ ሙዚቃ በድጋሚ ቴክኒሻናችን ይጋብዘን። ባለፈው ሳምንት ፕሮግራማችን ስለ እምዬ ምኒልክ ለምን ተባሉ በሚል ጥያቄ አቅርበን ብዙ አድማጮች እየደወሉ የተለያየ መልስ ሰጥተው ነበር በሬዲዮንም ከዛ በኋላ በግል እየደወሉ አስተያየታቸውን ሰጥተው ነበር። የእምዬ ምኒልክን ከኢትዮጵያ ውስጥ ከሰሯቸው ድንቅ ነገሮች በጣም ብዙ ድንቅ ነገሮች ሰርተዋል። ከነዚህ ውስጥ እንደ ዋና ዋናዎቹ ለመጥቀት ባቡር ሐዲድ፣ መኪና፣ ቴሌፎን፣ ሌሎችም እንደዚሁ አልፎ ተርፎ ሆቴል እንኳን እንዲጀመር ያደረጉት እሳቸው ናቸው። እቴጌ ጣይቱ ሆቴልን በማስከፈት እንደውም ንግስት ጣይቱ ናቸው እንዲከፍቱ አፄ ምኒልክ ንግስት ጣይቱን ባለቤታቸውን ክፈች ብለው ሆቴል ያስከፈቱት። መኳንንቱ እንዴት አድርገን እዛ ሄደን እንበላለን ውጭ እንበላለን እያሉ እስኪሉ ድረስ። ይህ በዚህ እንዳለ አፄ ምኒልክን ከሚያደንቋቸው የዓለም ታላላቅ መሪዎች በዛ ጊዜ እሳቸው ስልጣን ላይ በነበሩበት ጊዜ ያልነበሩ ሁሉ መሪዎች እንዴት እንደሚያደንቋቸው የሚከተለውን ባጭሩ ማየት ይቻላል። የቀድሞው የአሜሪካ ፕሬዚዳንት ጆን ኤፍ ኬኔዲ በምድር ላይ ጀግና ጥራ ብትሉኝ ቀድም የምጠራው ንጉስ ምኒልክን ነው። ደርባባና ደፋር ነበሩ። የነጭ ቅኝ ገዥን በአፍሪካ ምድር ያንበረከቁ ቆራጥ ሰው። ኢትዮጵያን ጀግንነታቸው የመነጨው ከሌላ ምስጢር አይደለም ከንጉስ ምኒልክ ነው። ለዚህም አገሬ አሜሪካ በክብር እዚህ ድረስ ታሪካቸውን በሙዚየም አስቀምጣላቸዋለች በማለት ገልጿቸው ነበር። የፈረንሳዩ የቀድሞ መሪ ዣክ ሺራክ የታለ ጀግና ለዛውም በአፍሪካ ምድር ከንጉስ ምኒልክ በላይ ሲሉ በጥያቄ መልክ ማንንም ተወዳዳሪ እንደሌላቸው አስቀምጠው ነበር። የሊቢያው መሪ ጋዳፊ ከመኖሪያ ሰገነታቸው ባንዱ ክፍል የንጉስ ምኒልክ ፎቶ ነበር፣ ከስሩም ታላቁ ሰው ይል ነበር። በመላው የአፍሪካ ሀገራት የርሳቸው ታሪክ ለነጻነት ትልቅ የመንፈስ መነቃቂያ ነበር። እንግዲህ እዚህ ስቱዲዮ ውስጥ ያላችሁት ምን ትላላችሁ ስለምኒልክ በእናንተ በኩል? አሁን እንግዲህ ይሄ አንዳንድ የውጭ ሀገር ታላላቅ መሪዎች ከምኒልክ በኋላ ከስንት መቶ ዓመት በኋላ የመጡ መሪዎች የተናገሩት ነው። እናንተስ ምን ትላላችሁ ስለምኒልክ? እስቲ ምን አስተያየት አላችሁ?
ታሪክ ንጉሶችን እንጂ ወታደሮችን አያስታውስም ይባላል። ብዙ ጊዜ ስለምኒልክ ሲነሳ አንዳንድ እሳቸው የመሪነት ሚና ወይም ደግሞ እሳቸው ያቀደም ያልከው ለምሳሌ በታሪክ ጦርነቶች ስለሚበዙ ነው ንጉሶች የሚወሱት ወታደሮች የሚረሱት። ያው የጦርነት ታሪክ ነው አብዛኛው ታሪክ ማለት ነው። የምኒልክ ታሪክ ግን የዘመናዊነትም ታሪክ ነው ለኔ። ከጦርነቱ ከሌላው ሀገር ከመመስረት አንስቶ መኪናን ማስገባት፣ መንዳት፣ ሬስቶራንት ራሳቸው የመጀመሪያ ጥቁር መኪና የነዱሳቸው ናቸው ይባላል። ስልክን እና እነዚህም ሌሎች መሪዎች ማደንቋቸው ብዙ የጦር ጀነራሎች አሉ በአለም ላይ እና አሌክሳንደር ዘግሬትን ጨምሮ። ግን እንታላቅ ሰው የሚባሉት በጦርነት አይደለም በኔ እይታ። ምኒልክ ዘመናዊነትን ይዘው መርተው አሳይተው ለኢትዮጵያውያን ያሳዩ የተገበሩ ማሳየት ብቻ ንዳ ከለ መኪና አይደለም ያሉት ራሳቸው ናቸው የመጀመሪያው መኪና
ያለው እንዳውራ ዶሮ አውራ ዶሮ በዛች በጠባብ ድልድይ ላይ ደረቱን ነፍቶ የጫጡቶቹን ሴቶች ዶሮዎቹን ባለቤቶቹን አስከትሎ ደረቱን ነፍቶ እንደሚሄደው
እንደዛ
እንደዛ ነው ያረጉት
እንደዛ ነው ለዛ ነው ታሪክ የሚያስታውሳቸው እኔም ደግሞ ማከብራቸው መወዳቸው በዚህ ተነስተ
መብሬ አንተስ ምን ትላለህ ስለሚኒሊክ
ያው እንግዲህ ስላጤ ምኒልክ ለማውራት ምናልባት የሃየር ሰዓት ብቻ በራሱ ብዙ እናውራት ተባለ በዚህ ነው ቢያላስም ካላቸው በአማርኛው ድርሳን ነው የሚባለው የታሪክ የታሪክ መዛግብት ምስክርነት አንስተን ስለሳቸው በነበረበት አገዛዝ ዘመናቸው ለኢትዮጵያ ካበረከቷቸው ገጸ በረከቶች መካከል ያነሳን ብናወሳ በጣም ብዙ ነው የሚሆነው ግን እንደ ምክንያታዊነት ተነስተው እንድናነሳቸው የሆነበት ይልት ቀናቸው ባሳለፉ ሳምንት ከማለፍ አንፃር ምናልባት ለኢትዮጵያ እድገት ወይም ለኢትዮጵያ የወደፊት ተስፋ እግዚአብሔር መልካም ነገር ማሰብ ሲፈልግ ጣይቱን እናሳቸው ነው ወልዷቸዋል ብዬ ማስበውና ምናልባት አሁን ላይ ያለን በታሪክ ተነንሽ የሆነን ሰዎች እሳቸውን በማሳነስ ትልቅ ለመሆን ምን ሞክርበት ሂደት አለና መልክቴ ለነሱ ቢሆንልኝ እንትላለሁ እወዳለሁ እንዲህ ያለም ተላላቅ ሰዎች እንኳን ደፍረው ለመናገር የበቁበት ትልቅ የታሪክ ቁንጮ ሆኖ መሪያችንን አሳነሰን ትልቅ መሆን አንችልም ከታሪክ መሄድም መራቅም አንችልምና እኛ ዛሬ በኩራት ማንነታችን ይዘን እንደ ኢትዮጵያዊ ደረታችን ነፍተን አይደለም እንደ ኢትዮጵያዊ እንደ አፍሪካዊ ኮርተን እንድንሄድ ያረጉንም እየምግሊክ ናቸውና የሀገሬም ሰው ምስጋና ወዳድ ነውና አጼ ሳይሆን እምዬ ብሎ የሚጠራቸውም ከዚህ አንፃር ሀገራቸውን ወዳድ ለሀገራቸው እድገት ትልቅ መስዋዕትነት የከፈሉ ታላቅ መሪያችን ናቸው ብል ማጋነን አይሆንብኝም ይሄን ነው ማለት የምፈልገው
ትክክል የሳቸውን እምዬ የመባል ምክንያት በተመለከተ አሁን ያልከው ምክንያት እንዳለ ሆኖ ሌላው አንዱ ትልቁ ምክንያት በጣም አዛኝና ሩህሩህ ነበሩ አልፎ ተርፎ ጠላቶቻቸውን ጠላት እንግዲህ በዚያን ጊዜ ጠላት የነበሩን በል ሲያሸንፉ እንኳን እንደ ጠላት አይደለም የሚያዋቸው እንደ ሰው ልጅ ሩሩ ሆነው ያክሙ ያሳክሙ ያበሉ ያጠጡ ነበር እና በዚህ ነው ሩሩ ነበሩ አዛኝ ነበሩ አንዱ ትልቁ እንትናቸው እምዬ ተባ እምዬ ሱኮ እምዬ ነው ሲባል ያዝናል ሰው ይራራል ሰው ነው በነገራችን ላይ ባርነትን እንዲጠፋ ካደረጉት ዋናው መሪያችን አንዱ እሳቸው ናቸው የባሪያ ንግድ ኢትዮጵያ ውስጥ እንዳይኖር ለ ሹማምንቶቻቸው እንትን እየጸደብዳቤ እየጻፉ አቁም መሸጥህን አቁም ይያሉ ደብዳቤ ሁሉ ይጽፉ ነበር እና በዚህ ትልቅ ትልቅ መሪ ነበሩ የኢትዮጵያን በአዲስ የስልጣኔ ጎዳና እንድትሄድ ያላቸውን ፍላጎት በስራ ላይ ለማዋል የታገሉ መሪ ነበሩ እንዳልከው ቢኒያም ንዱ እንኳን አላሉ ራሳቸው ናቸው ቁጭ ብለው ያንን ባራራ
ፊልም ላይ ራስዎን አንድ አክሽን ፊልም ላይ ወይም ፊልሞች ላይ ስታንትማን የሚባላል
አይና
ካክተሩ ማያረጋቸው ነገሮች
የሚሰሩ
ራስዎ ያንን ሰው መስሎ ማለት ነው እና ያንን ራስዎ አላደረጉ ራስቸው ስታንትማን ነው
ጥሩ አባባል ነው አድማጮቻችን እስኪ ፕሮግራማችን እስከ 6 ሰዓት ይቀጥላል ከአንድ ደቂቃ ዘድ ምን ትላለህ ስለምዬ ምን ይልክ ይቅርታ
እንግዲህ ስለ እምዬ ምኒልክ ያው አንተ ገልጸዋል ብዙዎቹን የእናት ያክል ሩሩ መሪ ስለሆኑም ነው ከሳቸው በኋላ የነበሩ መሪዎች አሉ እኛም በህይወት ያደረስንባቸው አሉ ያለፉም እኛም ያልደረስንባቸው መሪዎች አሉ ዞሮ ዞሮ ግን ከምኒልክ በኋላ ያሉ መሪዎችን በማየት ራሱ የምኒልክ ምን ያህል ሩሩና ለሀገር አሳቢ እንደሆኑ መረዳት ይቻላል ዛሬ ላይ ሆነን ምኒልክ ላይ ጣት የሚያስከስረን ምኒልክን አጼ ምኒልክን የሚያስተች እኛ ስብእና ማለነው ይ ነው ዛሬ እንደ ሀገር እንድንቀጥል እንደ ሰው ምድር ላይ እንድንኖር ከፍተኛ አስተዋጽኦ ያደረጉልን መሪያችን ናቸው ምክንያቱም የውጭ ወረራዎች ነበሩ እንዳሁን አገር በብሔር የተከፋፍሎ መናቆር ሳይሆን ከውጭ ወራሪዎች ነበሩባቸውና ያንን ወረራ የሰለጠነን የውጭ ኃይል እንዴት አድርገው መከቱ የሚለው የህዝብ ፍቅርም ስላላቸው ነው የሳቸውን ቃል ተቀብሎ ህዝቡ ወደ ትግል ወጥቶ ነጻነቱን ያወጀበት ዋና ምክንያት የሳቸው በሳል አመራርና ርህሩ እንደ አንድ ቤተሰብ ህዝቡን እንደ አንድ ቤተሰብ በመመልከታቸው ጭምር ነው። ዛሬ ላይ ግን ከሳቸው በኋላ የተወለዱም ሰዎች ወደሳቸው ላይ መጥፎ አመለካከትን ቢኖርም ያደርጉት እሳቸው በዛን ሰዓት በነጮች ተወረን ተገስተን ቢሆን ኖሮ ዛሬ ላይ እንደዚህ እሳቸውን ለመተቸት የሚወጡ ሰዎች ሁሉ በህይወት ባልኖሩ ነበር፣ ዘራቸው ባልቀጠለ ነበር። ለመኖራቸው መንስኤ ለህይወታቸው ዘራቸው እንዲቀጥል ያደረጉት አጼ ምኒልክ ናቸው። ይያንዳንዱ ማህበረሰብ ምክንያቱም ተጨፍልቀን እንጠፋ ነበር ተወረን ተበጫጭቀን ማለት ነው። ዛሬ አንዱ ዘር ወይ ሌላ ሀገር ጣሊያናዊ ሊሆን ይችላል ተደበላልቆ ወይ እንግሊዛዊ ሊሆን ይችላል ነበር። ይሄንንም ግንዛቤ ውስጥ ማስገባት ትልቅ ነው። ሁለቱም በስልጣኔው ዘርፍም የመጀመሪያው የስልጣኔ መሪ ናቸው። ውሃን ቧንቧን በማስገባት የባቡር ሀዲድን በማዘርጋት ስልክን መኪናን በማስገባት ጭምር አስተዋጽኦ ያደረጉ ናቸውና ብዙውን በብዙ አገር ጻፊዎች የሳቸው ታሪክ ተጽፏል። ወደ አማርኛም ተተርጉሞ የቀረበ ታሪኮች አሉና ዛሬ ላይ የግል ተቀባይነትን ወይም የግል ስልጣንን ለመያዝ የተለያዩ የሸትርክቶች በተለያዩ ሶሻል ሚዲያም ላይ የተለያዩ የመገናኛ ብዙሃን ላይ ሲነገር እንሰማለን። ይሄ ግን ይሄ አይደለም፣ እውነታውን ማወቅ ትልቅ ነገር ነው። ምክንያቱም እሳቸው ያሳለፉትን ያክል ህዝብ የታገሉትን ያክል ያን ያለው ቆራጥነትና ጠንካራ መሪ ኢትዮጵያ በታሪኳ አላየችም። ስለዚህ እሳቸውን ማክበር ማለት የኢትዮጵያን ሉዓላዊነት ማስቀጠል ማለት ነው። ወኔ ነው የሚሰጡት ለአሁኑ ትውልድ፣ ወኔ ጉልበት ሊሆኑ የሚገባው እንጂ ሊተቹ የሚገቡ አይደሉም። አጼ ምኒልክና አጼ ምኒልክ ማክበር እንዳለ የኢትዮጵያን ድል ማክበር ነው የሚል እምነት አለ።
በነገራችን ላይ ሰጣለሁ፣ በነገራችን ላይ በጣም ስማርት ዲፕሎማት ነበሩ። በተለይ ከአድዋ ድል በኋላ ታላላቅ የሚባሉ የዓለም መሪዎች በሙሉ እንደራሴ ነው የሚባሉ እንደራሴዎቻቸው እሳቸው ቤተ መንግስት ለመላክ ይሯሯጡ ነበር። ሁሉም ትላልቅ ከራሻ ጀምሮ ትልልቅ የሚባሉ መሪዎች በሙሉ እንደራሴዎቻቸውን ይልኩ ነበረ እሳቸው ቤተ መንግስት። እንደዚህ ነው የሚባለው፣ ቤተ መንግስታቸው እንደራሴዎቻቸውን ልከዋል፣ ራሽያ፣ ጀርመን፣ አሜሪካ ወዘተ። እና እሳቸው ደግሞ የነዚህን ተንኮል ያውቁ ስለነበረ በእነዚህ መካከል ያለው ልዩነት በደንብ እንትን አጣርተው ከተረዱ በኋላ እንትን ይሉ ነበር፣ ይጠቀሙበት ነበር። በእያንዳንዳቸው መካከል አንዱን ከአንዱ መሳሪያ ስለሚያስፈልጋቸው ጠላቶቻቸው ስከበው ስለነበር ከዛኛው መሳሪያ ለመውሰድ ይሄኛውን የሚያደርገውን በጣም በጣም ስማርት ዲፕሎማት ነበሩ። ከስልጣኔያቸው አልፎ
ምን እኔ አንድ ነገር ዘይት ሲናገር ተዚያ ላይ ነገር አለ። ምንድነው ጥላቻን ለሚጠሉ ሰዎች ምኒልክን ታሪክን መነሻ አድርገው ለሚጠሉ ሰዎች ኮሎናይዘር ናቸው የሚሏቸው አሉ። ጨፍልቀውናል፣ እንደዚህ እንደዚህ አድርገውናል። የተጨፈለቀ ህዝብ አሁን ድረስ አይኖርም። ለምሳሌ በቆዳ ስፋት አሁን ከሚቃወሟቸው አብዛኛው ብሔር መጥቀስ ባያስፈልግም ኢትዮጵያን አማራይዜሽን የሚሉትን ነገር ማለት ነው። እንደዛ ቢሆን ለምሳሌ ሁሉም ብሔር ባህል አለው፣ የራሱ ባህል። የተጨፈለቀ ብሔር ወይ ደግሞ የተጎዳ ብሔር ይጠባል፣ ያንሳል። ግን እነዚህ ኮምፕሌን የሚያደርጉት በኢትዮጵያ ውስጥ ሰፊውን የቆዳ ስፋት ያዙ ሰፊውን ህዝብ ያዙ ናቸውና ምኒልክ ጨቋኝ ቢሆን እነዛ ሰዎች ዛሬ እነ ማንነት አይኖራቸውም። ኢን ሴንስ ወይ ቀይረዋል ብሔራቸውን ወይ ደግሞ ተገደው ባህላቸውን ቀይረዋል። ኢትዮጵያ ውስጥ ኢሬቻና ከብራናል እንዴ? አንድ ጨቋኝ ባህልን ነው የሚያጠፋው። ልክ ኮሎናይዘሮች ያደረጉት ምንድነው? ቋንቋን ሁሉ እንዳትጠቀም። ሪች የሆነ ቋንቋ አለው ሁሉም ብሔር ብሔረሰብ ሁሉም ባህል አለ። መስቀልን ብታይ የሲዳማን ደግሞ ፊቼ ጨምበላላ ምናምን ብታይ እሳቸው ሀገር ስለመሰረቱ ነው ባህሎቹ ራሱ የሚከበሩት ብዬ አስባለሁ። እና የኔ ጥያቄ ጥላቻ በምክንያት ጥላቻችንን እስቲ ታሪክን ወደኋላ አትመለስ ብለን ካየ ነው። ለምሳሌ የአማራ አስተሳሰብ ተጭኖብናል ብለው የሚያስቡ ሰዎች እስካሁን እኮ በአማራ ክልል ውስጥ ብቻ የሚከበሩ ብዙ በዓላቶች አሉ። አስተሳሰቡን ሲጭ አንድ ማህበረሰብ ምንድን ነው ሁሉንም ነገር የኔን ተቀበሉ ነው። ሁሉም ነገር ለምሳሌ አሸንዳ፣ ሻደይ፣ ሶለል ደቡብና ሌላው ክልል ላይ ይከበሩ እዛው አካባቢ ነው የሚከበረው። ምንድነው የተወሰኑትን ተዋውሰናል። እኛም ከሌላው ኢንሴንስ ከፈረንጅ ለምሳሌ ኢትዮጵያኖች የወሰድነው ነገር አለ። ኢንተር ደግሞ በሀገር ውስጥ ደግሞ አንደኛው ብሔር ከአንደኛው ብሔር የተዋሰው የሚወስደው ነገር አለና መዋዋስ ነው እንጂ እኔ እዛን ያህል እሺ፣ ጥፋት ቢኖርም ግን እንደዚህ ለጥላቻ የሚያበቃ አይነት እንትን ቢኖራቸው ኖሮ ይሄ ማህበረሰብ አይኖርም ነበር።
ይሄ ባህልም እስካሁን አይቆይም ነበር ነው። በነገራችን ላይ አጼ ምኒልክ የአማራው ተወካይ ሆነው የሚቀርቡበት ምክንያቱ ራሱ አይገባኝም። አንደኛ አጼ ምኒልክ የኦሮሞ ትውልድ አላቸው የጉራጌ ትውልድ አላቸው የአማራ ትውልድ አላቸው ቤት በምን ምክንያት እንደሆነ ለአማራው ተሰጠው እንደመጥፎ ለሌላው እንደመጥፎ የሚሰጥበት ምክንያትም አይገባኝም። ለማንኛውም አድማጮቻችን ፕሮግራማችን እስከ 6 ሰዓት ድረስ ይቀጥላል። በስልክ ቁጥር 0819100 ደውሉልን አስተያየታችሁን አመለካከታችሁን ስለ ሬዲዮኑ ስለ አዲስ አመት ስለ አጼ ምኒልክ መወርወር ትችላላችሁ።
ሰላም ጤና ይስጥልኝ የኢትዮጵያ ድምጽ ሬዲዮ አድማጮች። ዛሬ የውጫታ ፕሮግራም መጠነኛ ቁም ነገር ሊያጫውታችሁ ተዘጋጅቷል። በዚህም የአዲስ አመትን ዝግጅት ምክንያት በማድረግ የዘመን አቆጣጠራችን ለምን የተለየ ሆነ? የዘመን አቆጣጠር ታሪካዊ አመጣጡስ ምንድነው የሚለውን ለመቃኘት ሞክራለሁ። እናንተም እንደተለመደው ከፕሮግራሞቻችን ጋር አብራችሁን እንድትቆዩ በአክብሮት እንጋብዛለን። ዘመን መቁጠር የተጀመረው በዚህ ወይም በዚያ ጊዜ ነው ማለት ይከብዳል። ምክንያቱም የተለያዩ አገሮች እንደየእምነታቸውና የስልጣኔ ደረጃቸው ልዩ ልዩ የዘመን ቀመር ሊኖራቸው ይችላል አላቸው። ብዙውን ጊዜ ግን የዘመን አቆጣጠር ከሃይማኖቶች አነሳስና አድገት ጋር ይያያዛል። ባቢሎናውያን፣ ግሪካውያን፣ ህንዳውያን፣ ግብጻውያን፣ ቻይናውያን፣ ሮማውያን፣ ኢትዮጵያውያን፣ የአረብ ሀገሮች ወዘተ የተለያየ የዘመን ቀመሮች የሚከተሉ ሲሆን ያብዛኞቹ ቀመሮች መነሻ ሃይማኖት ነው። ሀገራችን ጨምሮ በርካታ የአውሮፓ ሀገሮች የዘመን አቆጣጠራቸው መነሻ አዳም ነው ስና ፍጥረት ተመራማሪዎች የሰው ልጅ በመንደር ላይ ኖረ የሚሉት በሚሊዮኖች ከሚቆጠሩ አመታት በፊት ጀምሮ ቢሆንም የክርስትና እምነት ተከታዮች ግን ዘመንን ከአዳም መፈጠር ጋር ያያይዙታል ይህ ማለት ሰው በዚች ዓለም ላይ መኖር ከጀመረ በእኛ አቆጣጠር 7505 ዓመት ሞላው ማለት ነው በአውሮፓውያኑ ቀመር ደግሞ 7513 ዓመት ይሆነዋል የሁለቱ መነሻ ፍጥረት ግን አዳም ነው ግን በመሐላቸው የ7 ዓመት ከ8 ወር ልዩነት አለ ለምን የዛሬ ተረካችን ይንን አላማና ይንን ጥያቄ ማውላትና በልዩነቱ ሰበብ የሆነውን ሰውን ጊዜውን ማሳወቅ አውሮፓንም ሆኑ ኢትዮጵያውያን ለዘመን ቆጠራቸው መነሻ ያደረጉት አዳምን ነው ብያለሁ ለዚህ ማስረጃ ይሆናቸው ዘንድ መጽሐፍ ቅዱስን የሚከተለው ይጠቅሳሉ ከአዳም እስከ ኖህ 2256 ዓመት ከኖህ እስከ ግም ስራ ባቢሎናውያን ዘመን ማለት ነው 531 ዓመት ከግም ስራው አብርሃም እስከ ተወለደበት 551 ዓመት ከአብርሃም እስከ ሙሴ ልደት 425 ዓመት ከሙሴ እስከ ዳዊት ልደት 684 ዓመት ከዳዊት እስከ ናቡከደነጾር ምርኮ 469 ዓመት ከናቡከደነጾር እስከ ታላቁ እስክንድር 265 ዓመት ከታላቁ እስክንድር እስከ ኢየሱስ ልደት 314 ዓመት ድምር 5500 ዓመት በማምጣት ከኢየሱስ ልደት በኋላና በፊት ይያሉ ዘመኖቻቸውን ያሰላሉ በመስኩ የተደረጉ ጥናቶች እንደሚያስረዱት የመጀመሪያው ዘመን አቆጣጠር ያመጡት ሱሜራውያን በመባል የሚታወቁት ጥንታውያን የባቢሎን ዜጎች ናቸው የሱሜራውያን የቀን አቆጣጠር ዋና መነሻ የጨረቃ እንቅስቃሴ ወይም ዑደት ነው የጨረቃው ዑደትን በማጤን 12 ወራት ሰይመው ነበር በአራት ዓመት አንድ ጊዜ የሚጨምር 13ኛው ወርም ነበራቸው ይህን ያደረጉበት ምክንያት ዓመቶቹን ለመለያየት እንዲረዳቸው ነበር ግሪኮች ግብጾች የሴም ዝርያ ያላቸው ሌሎች ህዝቦች በሱምራውያን የቀን መቁጠሪያ ይጠቀሙ ነበር በዚህ መሰረት የግብጽ መንግስት ከሥራውና ከመንግስቱ አደረጃጀቱ ጋር የሚስማማ የቀን መቁጠሪያ እንዲዘጋጅ አደረገ አይሁዳውያን ሙስሊሞች ደግሞ የጨረቃን ዑደት የተከተለ የቀን መቁጠሪያ ሥርዓት አዘጋጁ። ሮማውያን ልክ እንደ አይሁዳውያን ሙስሊሞች የዘመን መቆጠራ ሥርዓታቸውን ያዘጋጁት በጨረቃ እንቅስቃሴ ላይ ተመስርተው ሆነ። ቀመራቸው በዓመት ውስጥ 355 ቀናትን እንዲይዝ ተደርጎ ተቀረጸ። ሮማውያን የዘመን አቆጣጠራቸው የወሰኑት ልክ እንደ ሱምራውያን በአራት ዓመት አንድ ጊዜ 13ኛ ወር እንዲያካትት በማድረግ ጥቅምት፣ መጋቢት፣ ግንቦትና ሐምሌ እያንዳንዳቸው 31 ቀን የሚኖራቸው ሆነ። የተቀረጸው የሮማውያን ቀመር ለየካቲት 28 ቀናት መድቦ ነበር። ለቀሩት ወሮች ግን ለእያንዳንዳቸው 29 ቀናት ተወስኖላቸው እንደነበር ሻለቃ አባይን አበራ ካዝና በሚል መጽሐፋቸው ያወሳሉ። ይሁን እንጂ በወቅቱ የሮማ ሊቃውንት የቀመሩት ያቀመር መሬት በፀሐይ ዙሪያ የምታደርገው ዑደት ወይም መሽከርከር ግምት ውስጥ ያስገባ ስላልነበር ውሎ አድሮ ችግር ማስከተሉ አልቀረም። ችግሩም በተቀመረው የዘመን ስሌት መሰረት ከመግባትና ከመውጣት ይልቅ ወቅቶቹ በተቃራኒው የሚከሰቱበት የሚጠፉበት አጋጣሚ የበዛ መሄድ ነበር። ለምሳሌ በቀመ ቁጥራው ላይ በጋ ነው ተብሎ በተመለከተው ወር ክረምት ይገባል ወይም በጸደይ ወራት በልግ ይከሰታል። ችግሩ በአግባቡ የተገነዘበው የወቅቱ የሮም ንጉስ ነገስት ቄሳር ዘላቂ መፍትሄ ማፈላለጉን ተያዘ። እናም በ46 ዓመተ ዓለም የተሻለ የቀን መቁጠሪያ አዘጋጀ። ችግሩን በመጠኑ ይሁን ማቃለል ቻለ። የዓመቱ ቀናትም 366 ከ6 ሰዓታት እንዲሆኑ ደነገገ። 532 ዓመተ ምህረት ግን ዲዮናሲዮስ የተባለ ሮማዊ ንጉሴ አዲስ ቀመር በማውጣት ነባሩን የዘመን አቆጣጠር ከመሰረቱ አናቁት። ይህም በእኛና በአውሮፓውያን አቆጣጠር መሃል የ7 ዓመት ከ8 ወር ልዩነትን አመጣ። በአባ ዲዮናሲዮስ ቀመር መሰረት ኢየሱስ ተወለደው በ5492 ዓመተ ዓለም ላይ ነው ማለት ነው። ይደግሞ መጽሐፍ ቅዱስ ተመስርተው ቀመራቸው ላወጡ እንደ ኢትዮጵያ ላሉ አገሮች የሚዋጣል ሆነ። ምክንያቱም እግዚአብሔር ለአዳም በ5500 ዓመት ተወላጄ ብሎ የገባለትን ቃል በማሰብ እግዚአብሔር ቃል አይለወጥም፣ እግዚአብሔር ማይዋሽም፣ የተወለደውን በገባለት ቃል መሰረት ልክ በ5500 ዓመት ዓለም ላይ ነው በማለት የአባ ዲዮናስዮስን ሐሳበ ዘመን ውድቅ ያደርጉታል። ይህ አብይ ጉዳይም ነው የልዩነቱ መነሻ። ስለሆነም ለሰባት ዓመት ከስምንት ወራት ልዩነት የተፈጠረው 532 ዓመት አባ ዲዮናስዮስ በቀመሩት ሂሳብ ምክንያት ሲሆን የዕለታቱ ልዩነት የተከሰተው ደግሞ በ1575 ዓመተ ምህረት አባ ጎርጎሪዮስ ባወጡት ቀመር መሰረት ነው። የዓመት መጀመሪያችን ለምን መስከረም እንደሆነ የተለያዩ ማስረጃዎች አሉ። መምህር አፈወርቅ ተክሌ በ2005 ዓመተ ምህረት መጽሐፈ ታሪክ ወግስ በሚል ርዕስ ባሳተሙት መጽሐፋቸው እግዚአብሔር ለእስራኤል ከግብጽ የወጣችሁበት ወር የዓመት መጀመሪያ ይሁንላችሁ ዘጸአት 12 ቁጥር 1 እንዳላቸው ሁሉ የካም ልጆችም ወደ ኢትዮጵያ የገቡበት ይህንን ወር የዓመት መጀመሪያ ይሁን ብለው ርዕሰ አውደ ዓመት አድርገው ሰይመውታል ይላሉ። ከክርስቶስ ልደት በፊት የሌሎች አገሮች ሁሉ የዘመን መለወጫ ወር መስከረም እንደነበረ እኚሁ መምህር ያስረዳሉ። የተወደዳችሁ የተከበራችሁ የኢትዮጵያ ዓለም ሬዲዮ አድማጮች ስለ ዘመን አቆጣጠር ቀመር መጠነኛ ግንዛቤ እናገኛችሁ እጅግ ባለሙሉ ተስፋ ነን። የዛሬ ፕሮግራማችን ምን ይመስል ነበር? ከቀሪ የኢትዮጵያ ዓለም ሬዲዮ ፕሮግራሞች ጋር አብራችሁ ቆዩ። የጋበዝን በሴፕቴምበር 7 ቅዳሜ በሃንዳ ፖልኩ ሴት በመናገጃቸው ፕሮግራም ላይ በመገኘት የበዓሉ የጋራ ተካፋይነት በድጋሜ በማክበር በመጋበዝ የዛሬ ፕሮግራማችንን በዚህ ይዘጋለን። ሳምንት በተመሳሳይ ዝግጅት እስከምንገናኝ ቸርን ሰንብት።
ላላችሁ ስራ ጓዶቼ እንዲሁም ለሌሎች ኢትዮጵያኖች ለዚህ ሬዲዮ ድጋፍ ላላችሁ በሐሳብም በማቴሪያልም በኢኮኖሚ ለሚረዱ ሬዲዮኖች አድማጮቻችን አሁን አንድ እህታችን ደውላ ይሄን የምናገረው በኔ ኖርማሊ የራሴን እንትን አልሰጥም የኔን ስዊች ነምበር ተጠቅሙበት ብዬ አልሰጥም ግን በስልክ ደውላ አሁን ማስገባት ፈልጋለሁ ስላለች እህታችን ስልኬን ሰጥቼ በኔ ስልክ በኩል 1000 ክራውን አስገብታለች። ይሄንን ወደ ሬዲዮኑ አካውንት እኔ በቃል ያላቀውም ሬዲዮኑን ስዊሽን አካውንት አላቀውም አንፎርቹኔትሊ እና የራሴን ሰጥቼ ኖርማሊ አልሰጥም ግን ይሄን ማድረጌን በኦፊሻሊ መናገር አለብኝ ለሬዲዮኑ አስገባለሁ የሬዲዮናችን ገንዘብ ያዥ ያንን አፕሩቭ ያደርጋል ማለት ማስገባታችንን ከኔ ኮንቶ ወጥቶ ወደዛ መግባቱን እህታችን ግን ስሟን አልጠቅስም 1000 ክራውን በኔ ስዊሽ አስገብታለች
እንደዚሁ ደግሞ ሌላ ቃል የተገባ አለ የፕሮግራሙን የአዲስ አመት ፕሮግራም ራሷ ኬክ ታዘጋጅና ታቀርባለች አንደታችን እሷም እንደዚህ ብላለች ያንን እኔ ነኝ ማድርገው ያለች ታለች
ካንተ ጋር ተገናኝ
አዎ ከኔ ጋር ተገናኝ
በነገራችን ላይ እንዴት አወቀች አዲስ ገና ህዝብ ግፊት አልቀረብክም
አዎ ያው ያው ስለ ሬዲዮ
ግንባር ላይ ለጥፈት ዞራለ እንዴ ኢትዮጵያ ድምጽ ሬዲዮ ሰራተኛ ነኝ
ታቃታለ ምናልባት ኦኬ ላይክ በግል ስለመጣቀኝ ነውና ይሄንን እድል እኔ መሳተፍ ፈልጋለሁ ስለዚህ በምን አይነት ነገር እኔ ካይን ላይክ በመሰሪው በማቅም ባለሽ በፈልክሽ ወተመች ሰው ኦኬ በሙያ የምሳተፍ ፈልጋለሁ
ሙያ
ኦኬ ካካይትና አቀርባለሁ ላለች
አይ በጣም ጥሩ እንዲማ ከሆነ እንደነዚህ አይነት ሙያ ያላችሁ እዛ ላይ ኢትዮጵያን ወንዶችና ሴቶች ተገናኝተው ሊጋቡ ሲሉ ወይስ ደሞ ለድግስ አዎ ኬክ መስራት ወገን ለወገን ማለት ይሄ ነው ኢቭን ክሪስ ምንድነው ሲ የልደት ምናምንማ
አምናልባት እንግዲህ አመት የተለያዩ አድማጮቻችንም በሐሳብ በተለያየ ነገር ከኛ ጎን መሆናቸውን እየደወሉ እየሳወቁ ነው እኛም በሬዲዮኑ ስም ማመስገን እንወዳለን እኛም ብርታትም ይሆናል የእናንተ መልካምም እናርግበት የሚገቡን ሐሳቦች ስለሰጡ ነውና ይህ አይነት ስራዎች ያሉት በጎ ምግባሮች እኛን ያበረታታል በተለይ ደግሞ ከኛም በላይ ፋይናንስ ያለቃችንን
ያስደስታል
እኛም እንደሳል ከዘና ወዲያችን ቀጥለን ደግሞ የስዊሽ ነምበራችንን ማለት አግዙ ምትሹ ወገኖቻችን ካላችሁ ስዊሽ ነምበራችንን እናንተ እናደርሳለን
እሺ
አብራችሁን ቆዩ እስከ ፍጻሜ ድረስ ዜና
ወዲያችን የሆነ ሰው ደውሎልን ነበር ነገ በሚቀጥለው ሳምንት ገባለሁ ዛሬ ድምጽ አይሆንም ያልከ
ያው እንግዲህ ቀደም ብሎ ቢኒም የተናገረው
አይነት
ታችን ኬኩ ዙሪያ ሙየ ኬኩን ስፖንሰር ለማድረግ ፍቃደኛ መሆን ደውላለሁ በሚቀጥለው ቀጣ ሰፋ ያለ
ነው የተለያየ ሰው ይመስለኛል
እሱ ደግሞ የሚለው የተለያየ ሰዎች ናቸው ነው የሚለው
እንግዲህ ኬክ ነውና
በጣም ጥሩ ለማንኛውም ወይ
ለደቴ የደረሰ ነው ያለው የኬኩን አስቀድሞ
ይደረሰው ነው
ከበነገራችን ላይ አድማጮቻችን መብራት እንዳለን ከሆነ ዜናው ደርሷል የኔ ልደት ከሚዲክና ከጣይቱ ጋራ አብሮ ነው የተከበረው የተወለድኩት ነው ያለው እሱን ወደ ኋላ ላይ እንመጣበታለን አሁን ወደ ዜናው እንሄዳለን የኬኩን ጉዳይ ግን እኔ የገባኝ ሁለት የተለያዩ እህቶቻችን ናቸው ነው አንደኛው እንደውም በሚቀጥለው ሳምንት ዛሬ ድምጼ ደከም ያለ ስለሆነ በሚቀጥለው ሳምንት ባየር ላይ ገባለው ብላለች ነው ያላችሁኝ የሱ ደግሞ ሌላ ነች ነው የሚለው አንተ ደግሞ ሁለቱ አንድ ናቸው ነው የምትለው እንግዲህ አንዱን ኬክ ላንተ ቤት ልታስቀር ከሆነ እናልስበታለን የኬክ ዘመን ወደዚህ ነው
ፈዳቸው አድማጮች ከረፋዱ 11 ሰዓት ሆኗል ከኢትዮጵያ ድምጽ ሬዲዮ ሰምንቷ በዜናዎች ቀጥለው ይሰማሉ። የፌዴሬስ በተወካዮች ምክር ቤት ሰሞኑን በአካሄደው አስቸኳይ ስብሰባ የህግ ፍትህና ዲሞክራሲ ጉዳዮች ቋሚ ኮሚቴ ያቀረበለትን የኢትዮጵያ ምርጫና የፖለቲካ ፓርቲዎች ረቂቅ አዋጅን ተመልክቷል። ቋሚ ኮሚቴው አዋጁን ባቀረበበት ወቅት የአዋጁ ሲያመን ጨምሮ በአዋጁ 149 በሚሆኑ አንቀጾች ላይ ማሻሻያ መደረጉን አስታውቋል። የአዋጁ ሲያመን የኢትዮጵያ ምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ በሚል መስተካከሉ ነው የተገለጸው። በአዋጁም በፖለቲካ ፓርቲዎች እንቅስቃሴ፣ በምርጫ ተወዳዳሪዎች እንቅስቃሴ፣ በምርጫ ወቅት መከናወን ባለባቸው ህጋዊ እንቅስቃሴዎች፣ በህግ አፈጻጸም፣ በመገናኛ ብዙሃን አጠቃቀምና በሌሎች ጉዳዮች ላይ ማሻሻያ ተደርጓል ተብሏል። በአዋጅ ማሻሻያ ላይ ወንድና ሴት ተወዳዳሪዎች እኩል ድምጽ ቢያገኙ ሴት ተወዳዳሪዋ እንደምታሸንፍ አስቀምጦ የነበረ ቢሆንም ምክር ቤቱ ሐሳቡ ከጾታ እኩልነት ጋር የሚጻረር በመሆኑ ውድቅ አድርጎታል። በማሻሻያ አዋጁ ለማስፈጸም የህዝብ ተወካዮች ምክር ቤት ደንብ ሊያወጣ እንደሚችልና መመሪያውን የሚያወጣው ደግሞ ምርጫ ቦርድ እንደሆነ ተገልጿል። አዋጁ በዋናነት የምርጫ ስርዓት፣ የምርጫ አፈጻጸም፣ የፖለቲካ ፓርቲዎች አመሰራረትና አስተዳደር፣ የምርጫ ስነ ምግባር፣ በምርጫ ሂደት የሚነሱ ክርክሮች የሚዳኙበትና የሚፈቱበትን የአሰራር ስርዓት የያዘ፣ የፖለቲካ ፓርቲዎች የሚቀናጁበት እንደ አዲስ የሚዋሃዱበት ዝርዝር የያዘ እንዲሁም ጉዳዩ የሚመለከታቸው አካላት የተሳተፉበት መሆኑ ተብራርቷል። በተጨማሪም ከዚህ በፊት በሰባት ይስተዋሉ የነበሩ በርካታ ክፍተቶችን በመሙላት በምርጫ ሂደትና ውጤት ላይ የበለጠ ታማኒነትን ለመፍጠር የተዘጋጀ እንደሆነ ተገልጿል። የኢትዮጵያ ምርጫና የፖለቲካ ፓርቲዎች አዋጅ ላይ ከፖለቲካ ፓርቲዎች ምስረታ ጀምሮ እስከ መስራች ቁጥር አባላት ድረስ አዳዲስ አሰራሮችን እንዳካተተም ተገልጿል። የባህር ዳርና አካባቢዋ ከፍተኛ ፍርድ ቤት አቃቤ ሕግ በእነ ብርጋዴር ጀነራል ተፈራ ማሞ የምርመራ መዝገብ የቀረበውን ይግባኝ ለማየት ለነሐሴ 21 ቀን 2011 ዓ.ም ተለዋጭ ቀጠሮ ሰጠ። ፍርድ ቤቱ በሰሞኑ ውሎ አቃቤ ሕግ በእነ ተፈራ ማሞ የምርመራ መዝገብ ላይ የቀረበውን ተጨማሪ ምርመራ ጊዜ ይግባኝ ላይ ውሳኔ ለመስጠት ቀጠሮ ሰጥቶ ነበር። በውሎ አቃቤ ሕግ በተጠርጣሪዎቹ የምርመራ መዝገብ ላይ ተጨማሪ ምርመራ ጊዜ ይግባኝ ውሳኔ ለመስጠት ያቀረበው መረጃ የተበጣጠሰ በመሆኑ የምርመራ መዝገቡ ተደራጅቶ ለነሐሴ 21 ቀን 2011 ዓ.ም እንዲቀርብ አዟል። የተጠርጣሪ ጠበቆች በበኩላቸው በምርመራ መዝገቡ መረጃ የተገኘው አራት ሰዎች ላይ ሆኖ ሳለ ደንበኞቻችን ያላግባብ እየተጉላሉ ነው ሲሉ ለችሎቱ አስረድተዋል። የብርጋዴር ጀነራል ተፈራ ማሞና ሌሎች ሁለት ተጠርጣሪዎች የሂሳብ ደብተሮች ከህግ አግባብ ውጪ መታገዳቸውንም ገልጸዋል። አቃቤ ሕግ በበኩሉ የደንበኞቹ የሂሳብ ደብተሮች መያዛቸውን እንደማያውቅ ለፍርድ ቤቱ አስረድተዋል። የኦሮሚያ ክልል የዜግነት አገልግሎት ምክር ቤት ምስረታ ስነ ስርዓት መካሄዱ ተዘገበ። የምክር ቤቱ ምስረታ ስነ ስርዓት በአዲስ አበባ ከተማ በክልሉ ርዕሰ መስተዳድር ጽህፈት ቤት መካሄዱ ነው የተዘገበው። በስነ ስርዓቱ ላይ የክልሉ ምክትል ርዕሰ መስተዳድር አቶ ሽመልስ አብዲሳ፣ አባገዳዎች፣ የክልሉ ከፍተኛ አመራሮች፣ አርቲስቶችና ሌሎች ባለ ድርሻ አካላት ተገኝተዋል። ጨፌ ኦሮሚያ በአራተኛ ዓመት አምስተኛ የስራ ዘመን 10ኛ መደበኛ ጉባኤው የዜግነት አገልግሎት አዋጁን በማጽደቅ የክልሉ መንግስት ስራ ላይ ያዋለው መሆኑ ይታወቃል። የምክር ቤቱን አደረጃጀትና ተግባር በተመለከተ የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አድማሱ ዳምጠው ጽሑፍ አቅርበው ውይይት ተደርጎበታል። በዘንድሮ ክረምት በኦሮሚያ ክልል የዜግነት አገልግሎት ለአረጋውያንና በዝቅተኛ የኑሮ ደረጃ ላይ ለሚገኙ ዜጎች ከ3000 በላይ ቤቶች ሲገነቡ ከ4000 በላይ ቤቶች ደግሞ ጥገና እንደተደረገላቸው ተዘግቧል። የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ ለይፋዊ የስራ ጉብኝት ደቡብ ኮሪያ መግባታቸው ተዘግቧል። ጠቅላይ ሚኒስትሩ ሲኦል ሲደርሱ በሀገሪቱ ከፍተኛ ባለስልጣናትና ኮሪያ በሚኖሩ ኢትዮጵያውያን ኮሚኒቲ አባላት አቀባበል እንደተደረገላቸው ተዘግቧል። ጠቅላይ ሚኒስትሩ በቆይታቸው ከደቡብ ኮሪያው ፕሬዝዳንት ሙን ጃይን ጋር የሁለቱን ሀገራት ግንኙነት ይበልጥ በሚያጠናክሩ ጉዳዮች ላይ ይመክራሉ ተብሎ ይጠበቃል። በመጨረሻም የሐዋሳ ከንቲባ በቁጥጥር ስር መዋላቸው ተዘግቧል። 33 ሰዎች በተከሰሱበት የክስ መዝገብ ተከሶ የነበረው የቀድሞ የሐዋሳ ከንቲባ ቴዎድሮስ ገቢባ ከትናንት በስቲያ በቁጥጥር ስር መዋሉ ተዘግቧል። ተከሳሹ ከሰኔ 5 እስከ 12/2010 ዓመተ ምህረት በሐዋሳ ከተማ የወላይታና ሲዳማ ብሔሮችን በማጋጨት ለሰው ሕይወት መጥፋትና ንብረት መውደም እንዲከሰት የእርስ በርስ ግጭት በማነሳሳትና በመጠንሰስ በዋና ወንጀል አድራጊነት ተከሶ ሲፈለግ የቆየ መሆኑ ይታወሳል። የፌደራል ፖሊስ ነሐሴ 15 ቀን 2011 ዓመተ ምህረት ተጠርጣሪ ግለሰቡን በቁጥጥር ስር ያዋለ ሲሆን ተከሳሹ በፌደራል ከፍተኛ ፍርድ ቤት 13ኛ ወንጀል ችሎት ሆሳዕና ተዛዋሪ ችሎት መቅረቡን ከፌደራል ጠቅላይ አቃቤ ሕግ የተገኘ መረጃ ያመለክታል። የሳምንቱ አበይት ዜናዎች በዚሁ ተጠቃለዋል። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ።
ችን ይህ የምታዳምጡት ስቶክሆልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። እንግዲህ አሁን ቅድም የሬዲዮውን ስዊች አላውቅም እነቱን ተናግሮ ያ ምንድነው የመሸበት ማደር ነው የማላቀውን አላውቃለሁ አለልም ተልኮልናል ስዊሽ ነምበሩ ለአድማጮቻችን ሌሎችም እንግዲህ የኔንም ሁሉ ጊዜ ከመጠቀም 1 2 3 0 8 7 7 3 8 1 እደግመዋለሁ 1 2 3 0 8 7 7 3 8 1 ነው። ይሄንን ስዊሽ የሬዲዮኑ አባላችን ልኮልናል። ሊቀመንበሩ ልኳል። ገንዘብ ያጁ አይደለም የላከው ሊቀመንበሩ ነው የላከው። ግን በዛቹ ደሞ አንድ እንትን ብሎ ሄዷል። ምንድነው ያለው? ምንድን አግደ ተናገረ ነ አይከፋኝም። አይከፋኝም።
ትረሳለ መፍለጫች
እንደሱ ነው ያለ ይሁን።
ስሞታክና ቀሬታን የቀረበብህ እንግዲህ
አመሰግናለሁ። አቃል
ግጥም የሚደንቅ ነው። ስለዚህ
ይሻችሁን ሊሆን ይችላል።
ማብራራታል ማብራራታል
ለሰው ሊመስለው ይችላል። አላ አይደለም እንት ግን የኔ ችግሬ ምንድነው? እኔ አንድ ላይ አንድ ነገር ላይ ነው ማተኩረው። ይሄ ሬዲዮኑ መስራቱን ነው መተላለፉን ፕሮግራሞች መቅረባቸውን እንጂ ይሄ የአድሚኒስትሬሽን ውስጥ የገንዘቡ ጎደለ ይሄ ጠፋ ምናምን ያ የኔ ችግር መሆን የለበትም። የኔ እምነት ይሄ ነው። ዲቪዥን ኦፍ ሌበር አለ አይደለም? የኔ ስራ መሆን የለበትም። እና በተቻለኝ ባገን ባውቀው ደስ ይለኛል። ግን ሆን ብዬ ያንን ቁጥር ይዤ አልዞርም። ኦኬ። አሁን ደሞ ስሰማ ዘውዱ ምንድነው ያለው? አንድ ቫይበር ግሩፕ ተከፍቷል። የአዲስ አመት ነው ያልከው?
አዲስ አመት የሚል ግሩፕ።
እዛ ላይ የሆነ ሰው ልኳል የሬዲዮ ቫይበር ምንድነው? ስዊች ብሎ ነው ያልከኝ?
ያ የሬዲዮ ሲስ ሊሳ ኤፍ የሚባል ሰው ሲሹን ኢትዮጵያ ሬዲዮ ሲሽ
እንግዲህ አሁን ሰው እንዴት አህመድ የሬዲዮ ኃላፊ ሆኖ እንዴት ያውቅም ሌሎች ያውቃሉ ነው የሚሉት። እኔ ትልቁ እንትኔ ምንድነው ፕሮግራሙ መተላለፉን ፕሮግራሞች ጊዜያቸውን ጠብቆ መቅረባቸውን ሬዲዮኑ መስራቱን ነው። ከዛ ውጭ ያለውን ስራ መከፋፈል ያስፈልጋል።
ያ ምናልባት አህመድ በዚህ አጋጣሚ አድማጮቻችንም እንዲያውቁት ምናልባት ያው ሐሳቡን ብትሰጥ ጥሩ ይመስለኛል። ሬዲዮኑ እንደ ተቋም ሲሰራ ራሱን የቻለ የሥራ ድርሻ ይዘው አካሎች እንዳሉ
ኤግዛክትሊ
በተለይ ደግሞ እዚህ ሚ ስቱዲዮ ውስጥ መጥተው የሚሰሩት አንተንም ጨምሮ አብዛኛው ትልቁ ትኩረቱ የሬዲዮ ፕሮግራም
መስተላለፍ
በተቻለ ቁጥራቱን ጠብቆ መስተላለፉ ላይ ትኩረት ብቻ እንደሚያደርግ፣ ሌላው ደግሞ ይሄን ፋይናንስን በተመለከተ የሚጨነቅም ሌላ ቦርድ አካል እንዳሉ ምናልባት
ግልጽ መሆን አለበት። ትክክል ነው። የኛ እዚህ ስቱዲዮ ውስጥ የምንመጣው ኃላፊነታችን ወይ ዋናው ትኩረታችን አንተ እንዳልከው ይሄ ፕሮግራም በተቻለ መጠን ጥራት ኖሮት የመጀመሪያው ጊዜውን ጠብቆ መቅረቡ ራሱ አንድ ትልቅ እንትን ነው። ከዛ ጥራት እንዲኖረው የኳሊቲ ጥያቄ እንዛ ላይ ነው የምናተኩረው እንጂ የምን ጎደለ ገንዘብ የደረሰ ምን ደረሰ ያ የኛ አይደለም መሆንም አይገባውም። የሥራ ክፍፍል አለን። ለሱ ነው እኔ ብዙ ጊዜ አላተኩርም። ሰዎች ሲጠይቁኝ ለኔ ለራሴ ግራ ይገባኛል። አላቀውም እኔ ኮንቶውን ኬት ነው እሱን ይዤ እንትን አይደለም ለኔ የግሌ አይደለም። እና አሁን አንድ
በዚህ አጋጣሚ እንደውም አንዳንድ ቀዎች ያስፈልጉት እንዴ የምን ገንዘብ
ምንም እኔ አይደለሁም ለዛ እኔ ራሴ
ላይ እንጂ አሁን እንትን ስን ፋይናንስ ጋር አሁን ትዝ በሚለኝ ካሜራ ያስፈልጉን ስቱዲዮ ስንጠይቅ ገንዘብ ይጎላል ወጪ ይዛችሁ እንዳትወጡ።
የኔ አይደለም ያ የኔ ኃላፊነት አይደለም። ኦፍ ኮርስ ሬዲዮኑ ላይ ባለኝ ኃላፊነት ኦፍ ኮርስ ያንንም በተቻለ መጠን ለመርዳት ሞከ። ግን የፈርስት ሃንድ የኔ እንትን አይደለም የኔ ችግር አይደለም። ገንዘብ ጎደለ ወይም ደግሞ የኔ እቃ መግዣ ብትለኝ ኒኒ ምን ያንን ገንዘብ ያዙም ጠይቀው ኦፍ ኮርስ ይጠይቀኛል። ይሄ ነገር ይገዛ ወይ ብሎ ያስፈልጋል ወይ ብሎ ይጠይቀኛል። ኦፍ ኮርስ ያንን ኦኬ ማለት አለብኝ። እሱም ዝም ብሎ አይገዛም እኔን መጠየቅ አለበት። ግን የመጀመሪያው ጥያቄ እኔ አይደለሁም ለማለት ያህል ነው። እና እንግዲህ አሁን ኮንቶ ምንድነው የሚለው ስዊስ ነው የሚባለው ስዊሱን ተናግሬ ያለው ደግመዋለሁ 1 2 3 0 8 7 7 3 8 1 ይሄን ካልኩ በኋላ የኬኩ ነገር የሆድ ነገር ሆድ ይቆርጣል አለ የኬኩ ነገር ሆዴን ቆርጦኛል። አንተ ጋር የተደወለው ማነች አልከኝ? ሊሊ በሚቀጥለው ሳምንት ቀርባል። እሷ ሌላ ነች። አሁን ቢኒያም ያለው ደግሞ ሌላ ነው። ስለዚህ ሁለት የኬክ በዓል ነው የሚሆነው። እናንተ እንዳልከው አይግደለም አንድ ብቻ ነው ያልከው አይደለም ያ
እንግዲህ ያው የተለየ ኮረ ደሞ ሰየው
እንዴ በጣም 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 የኬክ በዓል ይሁንልን ነው ምንለው የኬክ ስፖንሰሮቻችን ቀርበዋል በጣም አሪፍ ነው ሪሊ ደስ የሚል ነው እጅግ በጣም እናመሰግናለን ሌሎቻችሁን በጉልበት በሐሳብ በኢኮኖሚ በምትችሉት ነገር እንድትረዱት ይሄ ሬዲዮ ይጠይቃል በነገራችን ላይ ወደ ሌላው አርስ ከመግባቴ በፊት አንድ ትልቅ አርስት አለን አንድ ኢትዮጵያ ውስጥ ታዋቂ የነበረ ጋዜጠኛ ደውሎ እርዱኛ አለው ነገር አለ እሱን ከማቅረብ በፊት የኳሊቲ ነገር የዚህ ሬዲዮ መረዳት በተመለከተ ባለፈው ሳምንት አድማጮቻችን ቆንጆ ቆንጆ ገንቢ ሐሳቦች አቅርበውልናል እኔው ለፍልፌ ምንድነው ጥፋታችን ምንድነው ስተት ያለብን ምንድነው ማሻሻል ያለብን ንገሩን እንድናድግ ለህዝቡ ምንድነው ማገልገል ያለብን በየጠይቄ በጣም ቆንጆ ቆንጆ ሐሳቦች ቀርበዋል አንደኛው በራሴ ነው እንትን እምለው የቀረበው አትቸኩል ነው ያለኝ ምንድነው ያለኝ ፈጠን እንዳንል ነው ልጅም እንዳናወጣለ ቶሎ በል ፈጠን በል ትላለህ አሉ እውነት ነው ያ ችግር አለ ግን ካለው የሰዓት እጥረት አንጻር ነው እሱን ደግሞ አስቀድመን ሁላችንም ፕላን በማድረግ ሰዓቶች ሰዎችን ላለማሯሯት እንሞክራለን እኔ ይሄን ስተት አቀዋለሁ ይሄን ጥፋት አቀዋለሁ ይሄንም ጥፋት እንደሆነ አቀዋለሁ ግን እናስተካክላለን ሌላው ግን ይሐድማጫችን ካቀረበልን እንትኖች አንድ ሁለቱን ለመጥቀስ ያህል ዜናው ደረቅ ሆነብን አለ ለኔም ይስማኛል ቢቻል የኢኮኖሚ አቅማችን ቢፈቅድ ትንሽ እኮ ብዙ አይደለም ትንሽ አቅማችን ቢፈቅድ በተለያዩ በተለይ ኢትዮጵያኖች በሚኖሩበት አካባቢ እንትኖች ማድረግ እንችላለን ምንድነው የሚባሉት አዎ ሞክረን ነበር ከኢትዮጵያ ጀምረንም ነበር ግን አቅማችን አልፈቀደው በጣም ትንሽ ነች በአሁኑ ጊዜ ግን የምንችል ይመስለኛል በተለይ አድማጮቻችን እየበዙ ከሄዱና አድማጮቻችን ከተባበሩን ኮረስፖንደንቶች እንዲኖሩ እናረጋለን ኢትዮጵያኖች ባሉበት አካባቢ አሜሪካ ባለው ኢትዮጵያ ባለው የትም ባለው በጣም በትንሽ ዋጋ ለዚህ እንግዲህ መተባበር ያስፈልጋል እና አድማጮቻችን ተባበሩን ሌላው እኛው አድማጭ ያቀረቡልን አንድ ትልቅ እንትን ምንድነው የአድማጭ ሰርቬይ ሰርታችሁ አድማጩ የሚፈልገውን ፕሮግራሞች ለምን አታቀርቡም ማሉን ትክክል እኛም በተደጋጋሚ አድማጮቻችንን በዚሁ በሬዲዮ ጠይቀናል ምን አይነት ፕሮግራም እንድንሰራ ትፈልጋላችሁ የምትተባበሩን ሳላችሁ ሆይ ለምሳሌ የጤና የሳይንስ የመዝናኛ የሶሻል የኢትዮጵያኖችን ህብረተሰብ ችግር እዚህ በተመለከተ ማንኛውንም ለማድረግ ፍቃደኛ ስለሆነን ይሄንን የምትረዱንና የምትፈልጉትን ፕሮግራም ሐሳባችሁን ግለጹን ብለን ምንም ነገር ያገኘነው የለም the only thing ባለፈው የዛሬ 2 ሳምንት ነው መሰለኝ ይሁን ወጣት ልጆች በሰው አገኙኝና አነጋገሩኝ የወጣቶች ፕሮግራም መንሳት እንፈልጋለን አሉኝ እኔ እንደውም ረፈዳልኳቸው መቼ እናምጣል ፕሮግራሙን አላማችንን ሰርተን ሲሉኝ ትናንት አምጡልኝ አልኳቸው አነጋገር ስልት ነው ዛሬ ትናንት አልኳቸው ኦኬ እናቀርባለን አሉኝ ሁለት ሳምንት ሆኖታል ምንም የቀረበልኝ የለምና እኔ አንድ እንትን አለኝ ትንሽ ነገር የሚሰራን ሰው አደንቃለሁ ቁጭ ብሎ እንዴት ነው አስተያየት ወይ ትንሽ ነገር ቢበላሽ ሰርቶ የሚያበላሽን ሰው በጣም ነው ማደንቀውና
እዚህ ላይ አመደ እንደውም በአዲስ አመት ቀድም አዲስ ጅማሬ አዲስ ተስፋ በሬዲዮአችንም ያንን በአዲስ አመት የበለጠ ስካውን ከመንሰራው በተሻለ በጣም አሳታፊ ለማድረግ እንትን ምንዳሳቸውን ኤሪያዎች በማስፋት እንዳሉ ስፖርት ላይ ለምሳሌ ማነው ዜና ላይ ስፖርትን በመጨመር መዝናኛውንም ከየንትኑ አድርገን ለማቅረብ ቃል እንገባለን ወይም እናቀዳለን ያዲስ አመት ከዳችን ነው ያለበት ይሄ የኛም ቅድ ስለሆነ አድማጮችም በዚህ እናንተ ማስተያየት ፍላጎትም በተለይ ደግሞ ምንሰራው ምናስተላልፈው ለእናንተስ ሆነ ድረስ እናንተ የምትፈልጉት ነገር ነው እናረጋው
ኤኒዌይ ፊድባክ ያስፈልጋል ነው የምትለው ዝም ብሎ አዳምጡ ጥሩንም መጥፎውንም ይሄ ጥሩ ነው ይሄ መጥፎ ነው ይሄን አሻሽሉ ማለት መጥበቅ ሊከብዳ አይገባም ለአድማጮቻችንና አስተያየታችሁን ስጡ ነው የምትለው
አዎ
በጣም ጥሩ እንግዲህ አቅርበናል በእኛ በኩል ያለው ይሄ ነው በእንደዚህ አይነት ገንቢ ሐሳቦች ትችቶች ይቀርቡልን እኛ እንድናድግ ስለሚረዳን በጣም ነው የምንወደው ምናልባት በእኛ በኢትዮጵያኖች መካከል በብዛት ያልተለመደ ሊሆን ይችላል ክሪቲካል ሰፖርት እንደነሱ ገንቢ
ትችት
ያልተለመደ ስለሆነ ምናልባት
supporting critics
ሰዎች ደውለው ይሄ ነገር አስተሳሰቡ ቢል ቅር ሊላቸው ይችላል የሚሉ ካሉ ተሳስተዋል። እኛ እንደውም ለምለድገት የምንፈልገው ገምቢትችት ነው ያልከው ገምቢትችት critical support እሱን ነው የምንፈልገው እሱን አትንሱን ነው የምንለው። እንግዲህ ካንድ ሙዚቃ በኋላ እንግዳችንን የዛሬውን እንግዳችንን አቀርብላችኋለሁ።
Hello.
ሉ ያንተ እንግዳ ኦኬ አድማጮቻችን እኚህ አሁን ማቀርባቸው እንግዳ ወይንም አንተ ልበለው ይሄን ማቀርበው እንግዳ ወጥቷል
ተቋርጧል እንግዲህ ተቋርጧል ምናልባት ቴክኒኩ
እናስተካክለን እንደገና እንደውላለን ተመልሰን መጣለን አልማጫቸው ይሄ እንግዳችን ኢትዮጵያ ውስጥ ታዋቂ የነበረ ዝነኛ የነበረ የቴሌቪዥን ዜና አንባቢ ነበር። እኔ ባልደርስበትም እንደሰማሁት ከሆነ እናቶች በተለይ ዜና ከማቅረቡ በፊት ጠናስጥልኝ ወይንም ደግሞ ደና ሆኑ ብሎ ጎንበስ ብሎ ሲሰናበት አንገቱን ዝቅ ስለሚያደርግ ብዙ እናቶች እነሱም ጠናስጥልኝ ሲል እነሱም ብድግ ብለው ጠናስጥልኝ ይሉ ነበር ብለው ያጫወቱኝ ሰዎች አሉ። ይህ ዜናን ባቢ ዜናነህ መኮንን ይባላል። ዜናነህ መኮንን ከቅርብ ጊዜ ወዲህ ችግር ገጥሞት ይሄን ችግሩን ለወገኖቼ ለኢትዮጵያኖች ለማዋያስ ለምፈልግ ባካቹ ኢትዮጵያ ድምጽ ሬዲዮ 15 ደቂቃ ምጥቶን እድል ስጡኝ ብሎ ከኛ ጋር ቀርቧልና እስቲ ዜናነህ የደረሰበትን ችግር ከሱ አንደበት እናዳምጥ። ሰላም ተናስተልኝ ዜናነህ መኮንን።
ሰላም አህመድ እንደነ ደና ሰነበትኩ ወይ?
ይመስገን ክብሩ ይስፋ እኔ ደና ነኝ ኢትዮጵያ ድምጽ ሬዲዮም ደና ነው። ዜናነህ የሆነ ችግር ገጥሟልና እስቲ ካንተ አንደበት እንስማው ኢትዮጵያኖችም ካንተ አንደበት እንዲሰሙት ይሄው ሬዲዮኑ መስመሩን ለቆልሃል ቀጥል።
አው ይገርማል ከ30 አመት በኋላ ወደ ኢትዮጵያ ለመሄድ አስቤ ነበር ምክንያቱም ስለ30 አመት ያህል ውጭ ነው ያለሁት እና ወደ ኢትዮጵያ ለመሄድ የግዴታ ምርመራ ማድረግ አለብኝ ብዬ እዚህ ጀሩሳሌም የሳራ ዘዲክ የሚባል ሆስፒታል ምርመራ ሳድርግ አይ ያስቀልድ ኩላሊት ሁለቱም ኩላሊት ፌል አድርጓል ፈንክሽኑን አቁሟል ስራውን አቁሟል አለኝ። በጣም ነው የደነገጥኩት። በጣም የሚገርም በዚህ ሁኔታ ላይ አይደለም ወደ ኢትዮጵያ እመጣለሁ ያልኩት የነበረው ወደ ህዝቡ ያው መጽሐፎችን ከዚህ በፊትም ከጣራው ሰርና ነጻነት የሚባሉ መጽሐፎችንም አሳተም አሁንም ወደፊት ኢትዮጵያ ተመልሼ አሳተማለሁ። በሌላ በኩል እኔ እንግዲህ ማስታወቂያ ሚኒስቴር ቴሌቪዥንና ሬዲዮ ጀመርኩት በ1968 ዓመተ ምህረት በእድገት በህብረት ዘመን ነውና እንደገና ወይም ቴሌቪዥን ሬዲዮ በራሴ እሞክራለሁ እጀምራለሁ አሊያም ከሌሎች ጋራ የሚል ሐሳብ ነበር። በዚህ ሁኔታ ላይ ያለው ነው ምን ያልተበቁት ኪድኒህ እዚህ ደረጃ ላይ ደርሷል ያለኝ እና ሐኪሞች ምንድነው የሚሉት የሚከተለውን ህይወትህን መከተል ከፈለክ ግዴታ ኪድኒ ያስፈልጋል ኩላሊት ያስፈልጋል የሚል ነው እና የግዴታ ኩላሊት ደግሞ ስለሚያስፈልገኝ ወደ ህዝቡ እርዳታ ወደሚጠይቅበት ደረጃ ላይ ደርሻለሁ ማለት ነው።
ዜናነህ እንግዲህ አሁን እንደገለጽክልኝ ከሆነ ወደ ኢትዮጵያ ልትሄድ ስትዘጋጅ ሜዲካል ቼክአፕ ስታደርግ ነው ይሄንን ዱብዳ የነገሩ። ምንም ምልክት አልታየህም ነበር አንተ ኩላሊቶች እንደማይሰሩ ከዛ ቀደም ብሎ?
አዎ አንዳንድ ምልክቶች ይታያሉ ግን ከኢትዮጵያ ከተመለስኩ በኋላ ያው ቀጥላለሁ የሚል ነገር ነበር ምልህ በሽንቴ መቀየር ሁኔታ ምን ይታያሉ ግን እንደዚህ ፈጣን ነው ማለት አይደለም። ምንድነው ሐኪሙ እንግዲህ ከዛ በፊት የዛሬ 7 ወራት አካባቢ በጣም ሞታትና ደሞተች አንዱም እሱ ነው። ሁለተኛ ደግሞ ለብዙ አመታት ምልክ ኢትዮጵያ ወጥቼ ነው ሶሻል ሚዲያ ላይ በጣም እሰራለሁ ሌላው የጀርመን ራዲዮ የመካከለኛው ምስራቅ ኮረስፖንደንስ ነኝ። በዚህ መካከል በዚህ በፓለስቲኒያን በእስራኤል የሚለው መጨናነቁ አለ። አንድም ከጭንቀትም ነው ከላይፍ ስታይል ላለፉት 30 ዓመታት ደግሞ ሁለት ልጆችን ብቻዬን ያሳደግኳቸው እሱም ተጨማሪ ሆኖ ነው ምልክት እዚህ ደረጃ ላይ ያደረሰኝ። ምልክቶቹ ቢታዩ ግን እንደው እዚህ ደረጃ ያደርሰኛል የሚል ነገር አልነበረም። ተመልሼ ከኢትዮጵያ ነገሮችን አያይዤ ተደቀጣጣላለሁ የሚል ነገር ነበር።
ስትሬስ ነበረብኝ ነው የምትለው? ምንድነው እርዳታ ሊደረግልህ የሚችለው? ምንድነው ከኢትዮጵያኖች የምትጠይቀው?
ምንድነው ኩላሊት ሁለት አይነት እርዳታ ነው ከእግዚአብሔር በታች። አንድም ኩላሊት ሊሸጥ የሚችል ሰው ማግኘት ነው አንደኛው ነው። ሁለተኛው ደግሞ ዛሬ ኩላሊት በገንዘብ ነው የሚገዛው እና ስለዚህ የግዴታ ብዙ ገንዘብ ነው። ይሄንን ሰው አድምጦ የገንዘብ እርዳታ እንዲያደርግልኝ ነው። ከዛ በኋላ ኩላሊት አገኛለሁ ማለት ነው። አንድም ከኢትዮጵያ ታገኛለህ፣ ሁለት ከህንድ ነው፣ ሶስተኛው ከፊንላንድ ከፊሊፒንስ ነው።
ምኑ ኩላሊቱ ነው?
አዎ ኩላሊቱን የምታገኘው ገበያው ትንሽ ረከስ ማዕከላዊ ሆነ ይለኛል። ሌላው አካባቢ ላይ በጣም ውድ ነው።
ኦኬ። እንዴት ነው እስካሁን ኢትዮጵያኖች ጋር ባደረገው ግንኙነት ይሄን ነገር ከዚህ ሬዲዮ ውጪ ሌላ ሬዲዮ እንግዲህ አይ ቲንክ ብዙ አሰምቷል ብዬ ነው የምገምተውና ምን አይነት ሪስፖንስ መልስ አግኝተሃል?
ወል እስካሁን የመጀመሪያው ኢንፎርሜሽኑን ሰው እንዲያገኝ ነው። መልእክት በኢትዮጵያም ጥሩ እንቅስቃሴ ተጀምሯል። ያው በሬዲዮንም በቴሌቪዥን በምንም በሌሎችም ሀገር በጀርመንም ሰጥቶልኛል፣ አውስትራሊያም ሰጥተዋል። እንግዲህ እናንተም ይኸው መንገዱን ይዟል። አሁን በየአካባቢው ሰምቶ ኮሚቴዎችን አቋቁሞ ኮሚቴዎቹ በቀላሉ ገንዘብ እርዳታውን ለማሰባሰብ የበጎ ልኡካኖች በተቻለው መጠን እንትኑን ስራውን ይሰሩታል ማለት ነው። እና አሁን የመጀመሪያው መረጃውን እንዲያገኙ ነው። መረጃውን ካገኙ በኋላ ያው ገንዘቡን እንዲያሰባስቡና እንዲረዱ ነኝ። እኔ ተስፋ አለኝ ለኢትዮጵያ ሕዝብ። ለእኔ ሳይሆን ይቀራል ብዬ አልገምትም፣ ግን የግዴታ አስቸኳይ ነው። ምክንያቱም ዲያሊዛ የሚባል ነገር አለ። ዲያሊዛ በሳምንት 3 ቀን ነው የምትወስደው እና በዚህ በሳምንት 3 4 4 ሰዓት ነው። በጣም ከባድ ነው፣ ቀላል አይደለም፣ ይደክመሃል። የምትወደውን ውሃ እንኳ ምልክ ቁጥብ ነህ፣ የምትበላቸው ነገሮች ሁሉ ቁጥብ ናቸው። ለምሳሌ እንደ ድሮ መድኃኒት አትወስድም። ጤነኛ በነበርክበት ጊዜ የምትወስዳቸው መድኃኒቶች ያ አይነት አይደለም የምትወስደው እና በውስጥ በቆየ ቁጥር ይሄ ነገር ኬሚካሎች ነው። አንድ ሰው ህመምተኛ ነው የምንለው ምንድን ነው የውስጡ ኬሚካሉ ሚዛኑን ሲያጣ ነው። እና ሚዛኑን ሲያጣ ነው በሽተኛ የምትሆነው ወይም ታማሚ ነው የሚባለው። እና እንዲህ አይነት ሁኔታዎች አሉ። እና በቆየ ቁጥር የግዴታ አካልን ስለሚጎዳው ይሄ እንዳይሆን ነው ከአሁኑ መረባረብ የሚያስፈልግ።
በጣም ጥሩ ዜና ነህ። የተቻለውን እንግዲህ ኢትዮጵያኖች እንደሚያደርግሉ ባለሙሉ ተስፋ ነን። አንተ እንዳልከው አሁን ጀስት ኢንፎርሜሽኑን ኢትዮጵያዊ ወገን እንዲያገኘው ነው። ከዚህ በመቀጠል ደግሞ እንግዲህ በየአካባቢው ያሉ ኢትዮጵያኖች ኮሚቴ በማቋቋምም ሆነ በተለያየ መንገድ እርዳታቸውን እንደሚያደርጉ ባለሙሉ ተስፋ ነን። እንግዲህ በመጨረሻ ለአድማጮች ወገኖችም የምታስተላልፈው መልእክት ካለ?
አዎ እንግዲህ በተቻለ መጠን ሰው ይሄንን አድምጦ እርዳታ እንዲያደርግልኝ ነው የማስበው። ከእግዚአብሔር ጋር ለምታደርጉን የትብብር ሁሉ እግዚአብሔር ይባርካችሁ። ተባረቁ፣ ወዳችኋል።
እንግዲህ እኛም እናመሰግናለን። ያሰብከው እንደሚሳካ ጤናህም እንደሚመለስ ፈጣሪ ይርዳህ እንላለን። ተመልሰን እንደምንገናኝ ባለሙሉ ተስፋ ነን። በሬዲዮ በሌላም መልካም እድል እንመኝልሃለን።
አሜን አሜን። አህመድ በጣም ነው የማመሰግናችሁ። እግዚአብሔር ይስጥልኝ።
ጤና ይስጥልኝ።
I'm
አድማጮቻችን ይህ የምታዳምጡት ስቶክሆልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ ከኢትዮጵያ በኢትዮጵያ ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት የሚያስተላልፈውን ፕሮግራም እንደቀጠለ ነው። አንድ 15 ደቂቃዎች ያህል አለን። አሁን ያዳመጣችሁት ማን ነው ያለው መሰለኝ የሚለው ዘፈን እንትን መዝሙር የተላከልን ከአንድ አድማጫችን ተልኮልን ነው እንድናሰማው። ይሄ እንደሚሻሻል ጥሩ እንደሚሆን ነገሮች እንደምስተካከሉ የሚመኝና የሚገልጽ ስለሆነና አድማጫችንም አሰሙልን ስላለችን አድማጫችን ጥያቄ ለኛ ትልቅ ጥያቄ ስለሆነ አሰምተናል። ምንም እንኳን አሁን ጊዜው ያዲስ አመት ስለሆነና አዲስ አመት ላይ ተኮን ቢሆንም አድማጮቻችን ለኛ ከሁሉም በላይ ብርቅና ውድ ስለሆኑ ነው። እንግዲህ አድማጮቻችን በተደጋጋሚ ያዲስ አመት መሆኑን ገልጸናል። ግን መቼ ነው ለሚለው መቼ ነው ያዲስ አመት? የኢትዮጵያ አዲስ አመትና የኢትዮጵያ ድምጽ ሬዲዮ 26ኛ አመት በጋራ በአንድ ቀን የሚከበረው መቼ ነው? ቀኑ መቼ ነው?
ሴፕቴምበር 7
ቅዳሜ ሴፕቴምበር 7 በሃሉንዳ ፎልኬትስ ነው የሚከበረው። የተለያዩ ዝግጅቶች ይኖሩናል። ከቀኑ 7 ሰዓት ጀምሮ ይከበር። ከ7 ሰዓት ጀምሮ እንግዶቻችንን ከኢትዮጵያም ከዚህም የሚመጡት እንግዶቻችንን በሚቀጥለው ሳምንት ፕሮግራማችን እናስተዋውቃለን። ሚኒስትሮች አሉን፣ ትልልቅ ሚኒስትሮች ይመጣሉ። ስማቸውን በሚቀጥለው ሳምንት ግልጽ እናደርጋለን። ያለውንም ፕሮግራም በተመለከተ የሚቀጥለው ፕሮግራም ሳምንት ፕሮግራማችን ላይ ሙሉ በሙሉ ምን እንደሚመስሉ ዝግጅቱ ምን እንደሚመስል። በነገራችን ላይ ምግቡ የዘንድሮ ምግብ ለየት ያለ ነው። ያው የአዲስ ዓመት የኢትዮጵያ ምግብ ቢሆንም አንድ ቦታ ባንድ ባለሙያ የተሰራ ስለሆነ ደግሞ እቺ ባለሙያ ኢትዮጵያኖችን በተለያየ እንትን ላይ የምታስደንቅ እኔ ራሴ ብዙ አልደፍርም። በተከታታይ እውነት ለመናገር በተከታታይ እንጀራ በሳምንት ምን እንጃ 2 ቀን ወይም በሁለት ሳምንት 2 ጊዜ ከበላሁ በቂ ነው። ግን የሷን ስበላ ኦልዌይስ ኦኬ ነኝ። እና እሷ ጋር ነው የሚሰራው። ይሄ የተለያየ እንትን ሳይሆን የሚሰራው አንድ አይነት ባለ አንድ ባለሙያ የሚሰራው የተለያዩ ምግቦች ናቸው የሚቀርቡት። ቡፌ አንድ አይነት አሰራር የሚሰራ የተለያዩ ዝግጅቶች አሉን። ዜማ ሙዚቃ አለን፣ ላይቭ ሙዚቃ አለን። በጣም እኔ ራሴ ያደነኳቸው ሙዚቀኞች ይቀርባሉ። መዝናኛ አለን። ኢትዮጵያዊው የሚገናኝበት ፍቅሩን የሚገልጽበት ተፋቅሮም የሚጋባበት የሚገናኝበት እድል ነው። እና ኢትዮጵያኖች በገፍ እንደምትመጡ ባለሙሉ ተስፋ ነን። ይህ የናንተ እርዳታ ትልቅ አስተዋጽኦ ያለው ምንድነው? ይሄ ሬዲዮ ኳሊቲውን አሻሽሎ ኳሊቲውን ብቻ ሳይሆን ራሱን ጥራቱን ብቻ ሳይሆን ራሱ መኖር ለመኖሩም አድማጮቻችን እኛ እሁድ በክረምት በበጋ እንቅልፋችንን ተተን መተን ለህዝብ ስለሆነ እናገለግለው ያንን የሚጠቀመው ህዝብ ያንን የሚያገኘው ህዝብ ድጋፉን የሚያሳየን በአመት አንዴ በሚናደርገው ዝግጅት ላይ መጥቶ በርቱ ይሄው ተገኝቻላችኋለሁ ሲለን ነው። አለበለዚያ ልፋታችን ከንቱ ነውና የኛ ሞራል ይሰበርና ከ6 አመት በኋላ እንዘጭ እንዳንል እንፈራለን አይደለም እንዴ? ትልቅ አስተዋጽኦ አለው የአድማጭ መደወል የአድማጭ ሐሳቡን ቢሳደቡ እንኳን ሐሳባቸውን መስጠት ትልቅ አስተዋጽኦ አለው።
ሶሻል ሬዲዮ አይደለም
አንድ በፍጹም
ይሄ ማስተዋቂያ የለም ላይክ ለገቢ የሚሰራ ሳይሆን ኮሚኒቲ ቤዝድ የሚባለው ሆኖ በጣም ቀጥታ ግንኙነቱ ከአድማጭ ጋር ነው ከነጋዴው ከእንትን አይደለምና ኮሜርሻል ሬዲዮስ ካልሆነ ድረስ በተለያየ አድማጭ ድጋፍ ደግሞ የኮሚኒቲ ሬዲዮን እንዲበረታታ እንዲቆም እንዲቀጥል የገበያ ሐሳቦችን ኮሜርሻል ሬዲዮ ሲሆን ምንድነው የሚሸጡ ሐሳቦችን ያመጣል የስ ተጽኖች ኖሩበታል ሐሳቡ ራሱ ከጀርባ የሚጫኑት እንደ ሲኤንኤንም እንደ ቢቢሲም ፎር ዳት ማተር ኮሜርሻል አብዮች ናቸውና የሚፈልጉትን ሰው ሐሳብ ብቻ ነው የሚያንጸባርቁት ወይም የሚደግፉት። ይሄ ግን ኮሚኒቲ ቤዝድ ስለሆነ የማንንም የትኛውንም ኢትዮጵያዊ ሐሳብ እንደሚቀበለው ሁሉ የትኛውንም ኢትዮጵያዊ ድጋፍም ተመቻለን ቢቢሲ
ምን ትላል ዜድ?
አው እንግዲህ ቀደም ሲል አንተ ምግቡንም በተነሳ አንስተሃል የምግብ ጣፋጭነት በተነሳ አው እንግዲህ በብቸኛው በስቶክሆልም ከተማ ውስጥ የተለያዩ ምግቦችን በማዘጋጀት ተታወቃለች
በተለያዩ
አው ባበሻ ሱቆች ውስጥ ይገኛል። አሁን ለምሳሌ አልቢ አለ ሌሎችም ያበሻ እቃ መሸጫ ሱቆች ውስጥ በብዛት ምርቶቹ አይመጣሉ ቁሌት ስጋ ወጥ ዶሮ ወጥ ማመን አሽጋ መታቀርበናት በጣም ጣፋጭ ነው ዘመናዊ ነው እነት ለማናገር ለክ ኢትዮጵያ ውስጥ እናቶች ለባል የሚሰሩት አይነቃና ያለው ጣፋጭ ሆነ ነው። በእግረ መንገዳችንም ደግሞ ከዚህ በፊት ታስታውስ እንደሆነ እዚህ ስቱዲዮአችንም ተገኝተው ነበር ባለቤቷም ሼፍ ነው ጥሩ የኢትዮጵያም ሶስን እንደሚወድ እና ኢትዮጵያ ሜዶ እንዳየውና ቅመማ ቅመሞቹን የሚሰሩበት ነገሮች ሁሉ እዚህ እንደሚጠቀሙ ነግሮናል።
ጉቦ በላ አይባልብኝ እንጂ ያን ጊዜ መጣ ምግቡን ኢንተርቪው ስናደርግ ያቀ ረበችልንን የተወሰነ ምግብ ቤት ይጄጄ
ያብረን
ሁላችሁም በቃ ነው ብቻ አይደለምማ ሁላችሁም ናችሁ የዘረባችሁ አመስግነን በልተናል። ወኔ ወደ ሳምንት ለሳምንት ያህል በልቻለሁ ያንን ምግብና በጣም ነው የምወደው የሷን ምግብ ወደው
ቋሚ ደንበኛው ነው አል በነገራችን ላይ መብራቱ እየመጣ ያዘዘ ሁሉ ይስጋል ብዙ ጊዜ እኛ ጋር ማለት
ኦኬ
ላጤዎቹም ብዙ ሰዎች ይጠቀማሉ እና እጅግ ጣፋጭም ሆኖ እግረ መንገዳችንን ለማስተዋወቅ ፈልገን
የተመጣጠነ ምግብ ነው በጣም የሚያቃጥል አይደለም በጣም እንትን የሚል ሪሊ ነው በጣም ነው ማደንቀው እና ምንድነው ስፔሻል የዚህ በሙሉ ምግቡን በሙሉ የቢፌውን ምግብ በተቀላላ የምትሰራው እሷ ስለሆነች አንድ አይነት ኳሊቲ ነው ያለው። ያንን አቅርበን መዝናኛ ካበባዬ ሆይ ጀምሮ እስከ ተለያዩ መዝናኛዎች አቅርበን እንዲሁም ለምሽቱን በሙሉ እስከ ለጉማሽ ሌሊት መሰለኝ በአገርባይና ዘመናዊ ላይቭ ሙዚቃ አግርበን ሰው ተምነሽንሾ ተጨፍጨፍሮ እሚሄድበት ተገናኝቶ ተዋውቆ ተቀጣጥሮ እሚላይበት ቀን ነው ብለን ተስፋ እናደርጋለን። በዚህ ላይ እንግዲህ እንግዶቻችን ደግሞ ትልልቅ የክብር እንግዶቻችን የዛለት ይመጣሉ። እነማን እንደሆኑ አና ጎሜዝ ነበሩ
ዘንድሮ ደግሞ
በሚቀጥለው ሳምንት እናገራለን ማን እንደሚሆኑ። ሚኒስቴር የስዊድን ሚኒስቴር ግን አለን ስማቸውንም እንናገራለን ወይንም ስሞቻቸው
ወደኋላ የለምሚለውም ዘፈን ነው ባምና ሚሳና ጎሚዝን ካመጣን ዘንድሮም እንግዲህ አድማ ታዳሚዎቻችን የሚጠብቁትም የተሻለ በተሻለ ጥራት በተሻለ አቅም አድማጮቻችን ወደ ታዳሚ እንደምንመጣ ነው። ይሄን ደግሞ ስናረግ ያው ባህላዊ ተውፊታችን ይዘን አዲስና አመት ከማህበረሰቡ ጋር ለማክበር ካለን ጉጉት እና ፍቅር አንጻር ካሳለፍነው 25 አመት ልምድ ወስደን ደግሞ 26ኛ አመታችን አዲስ አመት 2012 በኢትዮጵያ ያማረ የተዋበ የተሻለም እናስብበት ኢትዮጵያውያኖች በኢትዮጵያ መድረክ እንደዚህ ጋር ሁሉ የሚከበሩበት ሀገር እንድትሆንልን መታመኝታችንን በጋራ ሆነን አዲስና አመት በተስፋ እንቀበልበት ነውና ቀኑን ቀደም ብለን እንግዲህ እግዚአብሔርን እየለመንን በየእምነታችን መልካም አዲስ አመት እንዲሆንልን እየተመኘን በአለም እንቀበልበት ማህበረሰቡም እንዲገናኝ
እድሉ ምንፈጥርበት ነው እድሉ መፍጫሪያ ነው
ትክክል
ለኛ አድማጮቻችን ይሄንን አጋጣሚ መጠቀመቻለን
ትክክል
ኢትዮጵያዊ ተገናኝቶ ባህሉን የሚያድስበት የተራራቀ የተለያየ በተለይ እንግዲህ እንታቆሩ የተረጃ አገልግሎ ብዙ እንትናለው ጫናለውና ሁሉም በሥራ በተለያየ ጉዳዮች ተራርቆ የቆየን ሰው በዚህ አጋጣሚ ተሰባስቦ ዘመድ ከዘመድ ወገን ከወገን ተገናኝቶ አዲስ ዓመት የሚያከብርበት ነውና ይሄን ዝግጅት አዘጋጅተን ለእናንተን ካቸው ስንል እናንተ ደግሞ በመገኘት እንግዲህ ዝግጅታችን እንደምታደምቁ ይገር ካለሙሉ ተስፋለን።
ሌላው
ቆይ አድማጭ አልቆይ አንድ አድማጭ ያሁኑን ምንድነው ያሁኑን ሬስቶራንት ስም ነገሩን ብሎ ደውሏል። የትኛው ሬስቶራንት ነው? ያውራን ስለሆነ
እንደምጠብቀው ምንድነው እንደም መጀመሪያ መግቢያችን ላይ ጠየቀነው ጥያቄ አሁን ከ51 ደቂቃ ሆኗል።
መልሱ አይ አንድ መልሷል መልሳለች አላልኩም
ኤክስፔክት አድርጌ ነበር መስማትም ስለምፈልግ
መልሱን ነው እንትለው
ያው የጋራ ነው እንትሉ ፕሮግራማችን አብራውን እንደዘለቁ ምናቆ በሚሰጡን ኮሜንት ነውና ዝም ማለታቸው
በጣም ይቀጥላል በሚከተለው
ነው ነው ጥያቄው አ ተው አይ አዲስ መሆኑን በዚህ ነው የምታየው ወዲያው ሪአክሽን ፈለገ አድማጮች እንዴት ዝም አሉ
አይ ዝም አላሉ በርካታ አድማጮች እየመለሱ ነው ነ ገነ የትኛው ነው ትክክል? እኛ በሚከተለው ሳምንት
እኛ ማናቆም
እኛ ማናቆም በሚከተለው ሳምንት ነው እናሳውቃችሁ።
አድማጮቻችን ይሄ አሁን እንዴት አድማጮች ዝም ይላሉ የሚለው አዲሱ ወጣቱ የሬዲዮ አባራችን ቢኒያም ነው። ቢኒያምን እንግዲህ በአዲስ አመት ላይ ታውታላችሁ እንዲቸኩላል እንዴ እቤታቸው ቁጭ ብሎ ያዳመጡ ስንጠይቃቸው እንኳን ለምን አይመልሱም? አረጋበል
ምናልባት አመት የተነሳው ጥያቄ መስረታዊ ነው ይመስለኛልና ሬስቶራንት ሳይሆን እንግዲህ ሀበሻ ፉድስ በሚልም ይታወቃል። የተለያዩ ምግቦች በተለያዩ ኢትዮጵያኖች ሱቅ የሚሸጥ ጣፋጭ የሆነ ምግብ አለ። አመድ እንደውም በደንብ ገልጸዋል። በሳምንት ቢያንስ ቢያንስ 2-3 ጊዜ ከዛም ምግብ በተወሰነው ይቋደሳል። ደውዱ እንደውም ዱቤው ሊወስድ ያልከን
አው ዱቤ በጣም እውነት ለመናገር በጣም ጣፋጭ ምግብ ነው።
እኔ በጣም ነው ወደ ሆነስ ወደዋለሁ። ምክንያቱም የተመጣጠነ ነው እንት ነው
አይ ቆንጆ ነው። ይሄ ደግሞ በዝግጅታችን ላይ ቀርቦ ዝግጅታችን ማድመቁ ይበለጠ
ትክክል ሲቀምሱት ያው
የተበለጠ
ያው እስካሁን አውቃቸዋል
በሙሉነት
በጣም ጣፋጭ
ሲቀምሱት ደግሞ ሞር ለካ እውነት ነው የሚለው የሚያረጋግጡ ወይ ሲቀምሱ ነው። አሁን ምናልባት ግነት ሊመስል ይችላል ወይ ማስተቀያ ሊመስል ይችላል። ሲቀምሱት ሞር ደሞ ትክክል እንደተገለጸ ያቁታል የሚል ግንበታል
ነው። እኔ ማለት ፈልገው እንግዲህ አርማቶቻችን እያደመጣችሁ ያለው ስካውን ፕሮግራማችን ፍጻሜ ስትከታተሉ የነበሩዋችሁ እንግዲህ አክብረን በዝግጅታችን ላይ ኑልን ተገኙልን።
በተለይ
ታሪ አክባሪ ነው ታሪ ደሞ ተከባሪ ነው ተገኙልን ዝግጅታችን ድካማችን ይውልን አጥባችሁን እንካፈል በአለም በጋራ እናክብረው።
በተለይ ደግሞ አዲሱ ወጣቱ ቢኒያም እንዴት ነው ዝማላችሁ ያለው በዝግጅቱ ላይ ዝበሳ ብሎ ዝርግፍ ብሎ ካልመጣ እንደነ
ዛለን ተቀርቦ ሆነ ማለት መልስ ነበር። እኔም ለመገኘት በጣም ጓጉቻለሁ።
አዲስ ያ ጊዜ ነው የምትተዋወቀው
ቁጭ ብዬ ማንተ ስለምግቡም ስታወራ መብሬም አሁን ስለ ታገኙ ድጋፋችሁን የት እንደደረስን የት እንደደርስ እንደምትፈልጉ ማየት እናንተ የተፈተፋችሁበትን ማየት መብላት መጠጣት መዝናናት ማታ ሙዚቃ አለ ኬኳል የሁሉንም እድሜ ክልልና የሁሉንም ጾታ ያው ይታወቃል። ሁሉንም ሰው ለማሳተፍ በጣም ጥረት እናደርጋለን። ሁሉም ሰው ደስ ብሎት እንዴት ለምሳሌ ብዙ ፕሮግራሞች ላይ አንዳንድ ህፃናቶች ደስ ላይላችሁ ይችላል ትልቅ ሰዎች እንደዛ እንዳይሆን ኦልሞስት ሁሉም ሰው እኩል ሚዝናናባቸውን አይነት እንትኖች እየፈጠረን ፈታ እናደርጋቸዋለን።
ትክክል እንግዲህ አድማጮቻችን እንዲህ ያለን የዛሬው ፕሮግራማችን በዚህ ይጠቃለላል። በሚቀጥለው ፕሮግራማችን እንደገለጽኩላችሁ አርስቶች አሉ። በሚቀጥሉት ፕሮግራሞቻችን በተለይ ደግሞ በአሁኑ ጊዜ ኢትዮጵያ ውስጥ ትልቅ አርስት የሆነውን የፍኖተ
ካርታ
የትምህርት ፍኖተ ካርታ በተመለከተ ካሪኩለሙን በተመለከተ ሰውፊ ውይይት ይደረጋል። እኛም ይሄን በተመለከተ ትምህርት ለአንድ ህብረተሰብ ለአንድ ሀገር ወሳኝ የድገት ወሳኝ መሆኑን ስለምናምንበት በዛ ላይ ሰፋ ያለ ውይይት እናደርጋለን። ለዚህም ውይይት እንዲረዱን በዚህ እውቀት ያላቸው አዋቂ ሰዎችን ከተለያዩ አካባቢዎች ለመጋበዝ እንሞክራለን። በሚቀጥሉ ሳምንቶቻችን በዚህ አርስት ላይ ብዙ ውይይት እናደርጋለን። በሚቀጥለው ሳምንት ፕሮግራማችን ግን አዲስ አመትን በተመለከተ ያለውን ዝግጅት በአጠቃላይ ከእንግዶች ጀምሮ ምን ምን አይነት ዝግጅቶች እንደሚቀርቡ የምግቡን የመዝናኛውን በአጠቃላይ ኢትዮጵያኖች ምን አይነት ልብስ ለብሰው እንዲመጡ እንደምንፈልግ ማአት የሀገራችን ባህል ልብሶች አሉን። የኦሮሞ፣ የአማራው፣ የጉራጌው፣ የትግራዩ ወዘተ እነዚህ ልብሰው እንዳማረብን ባንድ ላይ ሆነን ኢትዮጵያዊነታችንን ከፍ አድርገን አረንጓዴ ቢጫ ቀይ ባንዲራችንን እኛ የኢትዮጵያ ድምጽ ሬዲዮ ዝግጅት በሚያደርግበት ጊዜ ባንዲራው በየቦታው ሁልጊዜ ይታያል እና ያንን በጋራ እንደምናከብር ባለሙሉ ተስፋ ነን። እንግዲህ ምን እዚህ ስቱዲዮ ውስጥ ሆነን እስከ ሳምንት መልካም ሳምንት የምንላችሁ እኔ አህመድ፣
ቢኒያም፣
እኔም ዘውሉ፣
እኔም መብራቱ በቴክኒኩ
እስከ ሳምንት በሚቀጥለው ሳምንት ስለ አዲስ አመት በሚናደገው ውይይት እስከምንገናኝ ጤና ይስጥልን።
ቸርሰበት ላለ እንግዲህ በዘውዱ ምርጫ እቺን ሙዚቃ መሰናበቻ ጀባብልናል። ሳምንት ሰይ በለ።
አዎ እስከ ሳምንት መልካም ሳምንት።
ያንግዴ መጀመሪያ ሰውነ ስማ ላንተ ነው የምነግርህ ላገባ ነው።
አረ እንኳን ደስ አለ ጓደኛዬ። እንዴ
እንኳን አብሮ ደስ አለ እንኳን አብሮ ደስ አለ ወንድሜ። ያው የሙዚቃውን ነገር ባንተ ትቻለሁ።
እንዴ ላንተ እንዳታስብ ጓደኛዬ።
አምናለሁ 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 ወንድሜ አምናለሁ። የሆነ የሚያስገርም ነገርማ በቃ ካንተ ተጠብቃለሁ። የሆነ አስገርምኝ እስኪ ወንድሜ።
ችግር የለም ጓደኛዬ፣ እኔ ራሴ ዘፍኜ ነው የምድርህ።
አንተ ራስህ ዘፍነህ
ከዚህ ባንስ ተኛን ትገላል አንቺን ገላል